የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ የኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ዘመናዊው የኢትዮጵያ የፖለቲካ ታሪክ በተቃርኖ የተሞላ ነው። ለዚህም ማሳያ ይሆነን ዘንድ ላለፉት 50 ዓመታት ያለፈንበትን መንገድ እና አሁን ሀገራችን የደረሰችበትን ሁኔታ መመልከት ብቻ በቂ ነው። እኛ ኢትዮጵያውያንን ከመርህ ሲልቅ መሪን መከተል የምንወድ ህዝቦች ነን። ትችትን እና የተለየ ሐሳብን ማስተናገድ መሸነፍ ይመስለናል። በሐሳብ የሚቃወሙን ሰዎችን በማሰር ጊዜያዊ መፍትሄ በመፈለግ ዘለቀታዊ ችግር እንዲፈጠር እና ሀገር ከተለመደው አሳሪና ታሳሪ እሽክርክሮሽ መውጣት አለመቻላችን ዛሬም የምንታዘበው ነገር ነው። ትናንት ላመኑበት ዓላማ በሰላማዊ መንገድ ይታገሉ የነበሩ ሰዎችን መታሰር ስንቃወም ኖረን፣ ዛሬ ደግሞ እነዚሁ በሰላማዊ መንገድ የሚታገሉ ሰዎች ሲታሰሩ ልክ ነው ብለን የምናምን ከሆነ የምናስብ ከሆነ የምንቃወመው ያላግባብ መታሰርን ሳይሆን አሳሪው እኛ የምንፈልገው እና የምንደግፈው ስላልሆነ ብቻ ነው ማለት ነው። አላግባብ የሚታሰረው የኛ የምንለው ሰው ከሆነ አላግባብ የሚያስረው እኛ የምንለው ሰው ከሆነ አላግባብም ቢያስር ግድ የለንም ማለት ነው። የቀድሞው ቲፒኤልኤፍ ወራሹ መንግስት የቀድሞው የቲፒኤልኤፍ መራሹ መንግስት የውሸት ክሶችን በመመስረት የፖለቲካ መሪዎችን፣ የሰብአዊ መብት ተሟጋቾችን እንዲሁም ጋዜጠኞችን ሲያስር እና ሲያፍን ለ27 ዓመታት ስልጣን ላይ መቆየት ቢችልም በሰፊው የኢትዮጵያ ሕዝብ ትግል ከስልጣኑ ቢወገድም ዛሬም የተለመደው አሰራን እስራት ማለትም የውሸትና የፖለቲካ እስር ሰለባ ለሆኑ ዜጎች ድምጻችንን ማሰማት ካልቻልን ከምንጠላቸው ከወያኔ ጀሌዎች በምን ተሻለን? መንግስትን መደገፍ ማለት እኮ ከመንግስት ጋር 100% መስማማት ማለት አይደለም። ስለዚህ መንግስት ሲያጠፋ እንዲታረም እና እንዲያስተካክል መጠቆም ካልቻልን ችግሩን የምናገዝፈው መሆኑን ተገንዝበን ሁልጊዜ የመርህ ሰዎች መሆንን በመሆን ኢፍትሃዊነትን መታገል ይገባናል። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው ሀገራዊ ብሂል ያለፈውን የኢትዮጵያን አስተሳሰብ ያሳየኛል። ዛሬ ላይ ግን እኛ ኢትዮጵያውያን የተሻለች ሀገር ለመመስረት እንዲሁም የሁሉም ሐሳብ የሚስተናገድባት ሁኔታ ለመፍጠር ሁልጊዜም በመርህ ከእውነት ጋር በመቆም አሸናፊ መሆን እንችላለን። ዛሬ እውነትን ደብቀንና ገድለን በሐሰት ተመርኩዘን ንጹሃን ዜጎችን በመወንጀልና እስር ቤት ለማስገባት ብንሞክር እንኳን ተቃዋሚዎቻችን ደጋፊዎቻችንም እንደወያኔ የመንጋ ደጋፊዎች አይነት ካልሆኑ በስተቀር ትንሽ ስብዕና አለኝ በህሊናዬ እመራለሁ የሚሉ ከሆነ የኛው የራሳችን ደጋፊዎች ይታዘቡናል። በርግጥ አንዳንድ ከዓላማ ይልቅ የድርጅትና የመሪ ፍቅር የተጠናወታቸው አይኔን ግንባር ያድርገው የሚሉ ዑነትን ያዩ ውሸትን የሚመርጡ የሚሙሉና ስልጣን ለማግኘት የሚሮሩቱ ለጊዜው ውሸታችንንም እንዳለ ሊቀበሉን ይችላሉ። ህሊናው ማመዛዘን የሚችል ዜጋ ግን በፍራትም ይሁን አቅም በማጣት ዛሬ ዝም ቢልም መታዘቡ አይቀርም። መውደቂያችን ሊደርስ ሲል ደግሞ ተው ይሄ ነገር ልክ አይደለም ይያሉ ዛሬ ሁኔታዎች እንድስተካከሉ ለመምከር ከሚሞክሩት የበለጠ በእኛ ላይ የሚወርዱብንና አይናችሁን አያሳየኝ የሚሉት ዛሬ ጥፋትም ስናጠፋ ዝም ብለው የሚያጨበጭቡት ናቸው። ዋናውም ይሆናሉ እኛን ለመስደብ። ስለዚህ የሰካራሙ ሰው ይሁኔታ እንዳይደርስብን እንጠንቀቅ። የማይሆንና የማያሳምን ህዝብ የማይወደውና ህዝብን የማያሳምን ስራ አንስራ። ሰውየው ባለቤቱ ምግብ ሰርታ ማታ ቤት ቁጭ ብላ አራት ልታብራው ልትበላ ስትጠብቀው በጊዜ ሳይመጣ ይቀርና ውድ ባለቤቱ አዝናና ተበሳይታ ምግቡን አነሳስታ መኝታ ቤት ገብታ ተኛለች። ሊነጋጋ ሲል ሰውየው ጥምስ ብሎ ሰክሮ ይመጣና ሳሎን ቤት ገብቶ ሲንገዳገድ ጣውላው ላይ እንዘፍ ብሎ ይወድቃል። መኝታ ቤት ሆና ይሄን የሰማችው ሚስት ከንቅልፏ ነቅታ ምንድነው ብላ ስትጠይቅ ስካሪ አንቆላጥፈው ባል ሸሚዜ ወድቆ ነው አላት። ይሄንን የሰማች ሚስት በትዝብትና በንቀት የማይመስል ነገር ለሚስትህ አትንገራለችው ይባላል። እስቲ ይታያችሁ ሸሚዝ ወድቆ ጓ ብሎ የተኛን ሰው ሲከሰክስ። ታዲያ የባልደራስ መሪ አቶ እስክንድር ነጋ ላይ በአቃቤ ህጓ በወይዘሮ አዳነች አበቤ የቀረበው የአዲስ አበባን ወጣቶች አደራጅተው ገንዘብና የስለት መሳሪያዎች በማስታጠቅ ህዝብ ለህዝብ ለማጫረስ ከመሞከር አልፎ 50 ሚሊዮን ብር የህዝብ ንብረት እንዲወድም አድርጓል የሚለው ክስ ጅብ ከወንዙ ጫፍ ከምንጩ ላይ አጠገብ ሆኖ እየጠጣ አህያ ከወንዙ መጨረሻ ከታች ሆና እየጠጣች የምጠጣውን ውሃ አደፈረሽብኝ ብሎ አህያዋን የከሰሳት ቢጤ ነው። ታዲያ አህያዋም ነገሩ ገብቷት አያጅቦ ሳታማኝ ብላኝ ያለችውን ከመድገም በስተቀር በወይዘሮ አዳነች አበቤ በስክንድር ላይ ተከፈተበትን ክስ ምንም ትንታኔ ያስፈልገው። የሚገርመው ደግሞ ራሱ መንግስት አዲስ አበባዎች ተደራጅተው ራሳቸውን እንዲከላከሉ ከንግዲህ በኋላ በፈቀደበትና ወጣቶችም ሆኑ በጠቅላላው የአዲስ አበባ ህዝብ ተጠራርቶና ተደራጅቶ ከተማዋን ባይጠብቃት ኖሮ አዲስ አበባችን ዛሬ እንደ ሻሸመኔ ተቃጥላ እና እንደ ሌሎች ከተማዎች ተቃጥላ ባደረች ነበር። በሌላ በኩል ይህ ቀሽም የወይዘሮ አደነች አበቤ ክስ የተመሰረተው በሐሳብ ከኛ ጋር የማይስማሙትን ሰዎች ከፖለቲካው ዓለም ለማስወጣት ከሆነ እስክንድርን በዚህ አይነት ማሸነፍ በፍጹም እንደማይቻል ካለፈው ተመክሮ መማር ይኖርብናል። የእስክንድርና የመሰሎቹ መታሰር እኛ ለምንፈልገውና እኛ ለምንመኘው የኢትዮጵያ አንድነትና የኢትዮጵያኖች እኩልነት አንዲት ሳንቲም ቅንጣት አያረዳንም። እንዳውም በጠላቶቻችን ፊት የተከፋፈልን እንድንመስል ያደርገናል እንጂ። ለዛውም ዛሬ ከመቼውም የበለጠ ተቻችለን ለአንድነት በአንድነት ለኩልነት ቆመናል የምንል ኃይሎች በጋራ መቆም ሲገባን። የንጹሃን ዜጎችን ያላግባብ መታሰር በጣም የሚቃወም መሆኑን ለመግለጽ ታዋቂው የህግ ባለሙያ ዊሊያም ብላክስቶን ባንድ ወቅት አንድ ወንጀል ያልሰራ ንጹህ ዜጋ ከመታሰር ይልቅ 10 ወንጀለኞች ቢለቀቁ እመርጣለሁ ብሏል። እኛ ደግሞ በገሃድ በአደባባይ ህዝብ ከህዝብ እንዲተላለቅ ሲሰብኩና ሲያሰብኩ አልፎ ተርፎ ቀና ካላንገቱን በቆንጨራና በገጀራ ነው የምንለው። የኛን ትግል ወደ ኋላ የጎተቱብን ከሌላው ዘር ጋር የተዳቀሉ ግማሽ ኦሮሞዎች ናቸው። ኦሮሞ ካልሆኑ እቃት ትገዛዙ የነፍጠኛውን አከርካሪውን ሰብረነዋል እያሉ በአደባባይና በመሃል ከተማ ጠብና ፍጅት እንዲካሄድ የሚነዙ ሽብርተኞችን በተገቢው ለህግ ማቅረቡን እየደገፈን፣ በሌላ በኩል ግን በሬ ወለደ የሚመስል ክስ ያቀረቡ ንጹሃንን ለመወንጀል መሞከር መቆም አለበት እንላለን። ይህን ማቆምና ማስቆም ደግሞ የአንድነት ኃይል ነኝ ለሚለው ጎራ የኃይል መፈረካከስን ቀንሶና አጥፍቶ ጉልበትና ኃይልን ያዳብራል። ለዚህ ደግሞ በውስጡ ተሰክስገው ወደ ጥፋት የሚወስደው መንገድ ያመለከቱ ያሉትን ዘረኝነት የተናወጣቸው የቅርብ አማካሪዎች ከፍተኛ ባለስልጣናትና ትናንሽ አጨብጫቢዎች ጉዳይ አስፈጻሚዎች ዶክተር አብይና የሀገሪቱ አመራሮች በድፍረትና ባስቸኳይ ማስወገድ አለባቸው እንላለን። በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን ብለን አስበናል። እንግዲህ ከተሳካልን ከአሜሪካን አካባቢም ሰው ተነጋግረን ነበር። እንግዲህ የሚቀርቡ ከሆነ እናያለን። ከአምስት ሰዓት በኋላ አንድ ኢንተርቪው አጠር ያለ ኢንተርቪው ይኖረናል። ይሄም ኢንተርቪው እዚህ ስቶክሆልም ውስጥ ትናንት ቆንጆ የሆነ የኢትዮጵያኖችን አንድነት የሚያሳይ ታላቅ ሰላማዊ ሰልፍ ተካሂዶ ነበር። በሚቀጥለው ሳምንት ደግሞ እንዲሁ ተመሳሳይ ሰላማዊ ሰልፍ ይካሄዳል። ይሄን በተመለከተ ምንድነው የዚህ የሰላማዊ ሰልፍ አላማ? መብራት ሻማ መብራትም ነው ይመስለኛል። እሱን በተመለከተ አጥር ያለ ውይይት እናረጋለን። ከዚያ በመቀጠል ግን ዋናው ኢንተርቪዋችን የሚሆነው የሰሞኑን የኢትዮጵያን ሁኔታ በተመለከተ ከስቶክሆልም ከሚገኘው የስካንዲኔቪያን የኢትዮጵያ ኤምባሲ ጋራ ውይይት ለማድረግ ከኤምባሲው ባለስልጣኖች ጋር ተስማምተናል። በአጠቃላይ ኢትዮጵያ ውስጥ የተከሰተውን ግድያ፣ ዝርፊያ፣ ወንጀል በተመለከተ ማን ነው የሰራው? ለምንድን ነው የተካሄደው? ምንድነው አላማው? ወደፊትስ ምን መደረግ አለበት? እነዚህን የመሳሰሉትንና ኢትዮጵያ ውስጥ ይሄ አደጋ ለደረሰባቸው ለሞቱ ለተጎዱ ምን ለማድረግ መንግስትም ሆነ በስዊድን የሚገኘው የስካንዲኔቪያ ኤምባሲ ምን አላማ አለው? እነዚህን ጥያቄዎች ለመወያየት የኤምባሲውን ባለስልጣኖች ጋብዘን በስልክ ከኛ ጋር ይገኛሉ። አንደኛው ተጠሪያቸው እንግዲህ እነዚህና ሌሎች የተለያዩ ፕሮግራሞች ይኖሩናል። አስተያየት ካላችሁ በስልክ ቁጥራችን 0819100 እየደወላችሁ አስተያየታችሁን፣ ቅሬታችሁን፣ መልእክታችሁን፣ ጥያቄያችሁን ማንኛውንም ነገር እምናስተናግድ መሆኑን ከወዲሁ እንገልጽላችኋለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ እንመኝላችኋለን።
Come on, I'm here.
አድማጮቻችን ይህ የሚተላለፍላችሁ ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እስቲ አሁን ደግሞ ትናንትና በዚህ በስቶኮልም በሰርጌል ስቶሪ በተለይ ልዩ ስሙ ፕላታን በሚባለው ቦታ የተደረገውን ሰላም አሰልፍ በተደረገ እዚሁ ስቱዲዮ ውስጥ ካሉት ወንድሞቼ ጋራ አጠር ያለች ውይይት አደረጋለሁ። እስክንድር የትናንትናውን ሰላም አሰልፍ በተመለከተ ምን ትላለህ?
እንግዲህ በኢሮፕና በሰሜን አሜሪካ ታላላቅ ሰልፎች እየተካሄዱ ነው በዳያስፖራው። ትናንት የተካሄደው ይሄም የዛ አንዱ አካል ነው። ስቶክሆልም የተካሄደው ኢትዮጵያውያኖች በአጫሉም የመገደል በሌሎችም ብዙ ኢትዮጵያውያኖች በዛ ምክንያት ተገድለዋል። እነዛንም በማሰብና የዜጎች ግድያ እንዲቆም መልእክት ለማስተላለፍ ተደርጎ ነበር። እንግዲህ በዚህ በተደረገው ሰላማዊ ሰልፍ ላይ ብዙ ኢትዮጵያውያን ተገኝተዋል። ነገር ግን በነበረው የኮሮና በሽታ ወረርሽኝ ምክንያት የተወሰነ ሰዎች ነው እንዲገኙ የተደረገው። አስቀድሞ እቅድ የወጣውና በዚህ በፍቃድ ከመንግስት ተገኝቶ የተደረገ ሰላማዊ ሰልፍ ነው። ነገር ግን አንዳንድ ጥቂት በጣት የሚቆጠሩ ሰዎች በሰላማዊ ሰልፍ ላይ ረብሻ ለማንሳት ሞክረዋል። ይህ በዚህ በስቶክሆልም ብቻ ሳይሆን በለንደን ላይም አንዳንድ ቦታዎች ላይም እንደዚህ ነገሮች ይከሰታሉ። ነገር ግን ሌሎችም በሰላማዊ መንገድ ራሳቸው ፍቃድ አውጥተው ጥቂትም ቢሆኑ መልእክታቸውን በሰላማዊ መንገድ ማስተላለፍ የሚችሉበት ሰዎች መብት በሰላማዊ መንገድ ሐሳብን መግለጥ የሚቻልበት በሰለጠነ ሀገር ላይ ኖሮ ሌሎች ባዘጋጁት ውስጥ ገብቶ እንደገረክ
የምትለው እንዳለ ሆኖ ይሄ አንዳንድ ጊዜ ምን ይባላል መሰለ ለማይገባው ለመጥፎ አባባል ሊመስል ይችላል። ግን አይኔን ግንባር ያደርገው ያለን ሰው ማለት እውነትን ይያየ ማስረጃ ሲቀርብለት የማይቀበል ሰው የፈለገውን ልመና ብታረግለት የፈለገውን የዲሞክራቲካን እንትን ህግ ብትነግረው የፈለገውን እንትን ሊበጠብጥ የመጣ ሰው መመጥበጡ ላይቆም ነው። ለምሳሌ ይሄን ያልኩ አሁን የሚደርሱኝ ኢንፎርሜሽኖች እንደሚሉት አሜሪካን ውስጥ በቴሮር ማረግ በኢትዮጵያኖች ላይ በቴሮር አይነት ስራ ማካሄድ ጀምረዋል። ሁለት ኢትዮጵያኖች በጥይት ተተኩሶባቸዋል ከኦኤልኤፍ ደጋፊዎች። እንግሊዝ ሀገር አሜሪካን ውስጥ ኦኤልኤፍ ሚል ቲሸርት ያደረገ እየተፈለገ ነው ተኩሶ እንትን አደጋ ሊያደርስ ሲል ደብድቦ። እንግሊዝ ሀገር አሁን የደረሰኝ ደግሞ አሁን በቅርብ የደረሰኝ አሁን እየገባው ላይ ደረሰኝ እንግሊዝ ሀገር ሰው እያሳደዱ ነው በሞተር ሳይክል።
ካናዳ ካልጋሪ ውስጥም እንደዚህ አይነት
ካልጋሪ ውስጥም እንደዚሁ። እና ይሄ ነገር ከኛ ከለመድነው ኢትዮጵያኖች ከለመድነው ወጥቶ ሆይ ሰላማዊ ሰልፍ ይውደም ይሄን ቀወማለ ይሄን ደግፋለሁ ከምንለው አልፎ ወደ ግድያ ድብደባ ወደዛው ውስጥ እየሄደ ነው። በጣም የሚያሳዝነው ደግሞ በዚህ በሶሻል ሚዲያ ላይ አሁን የላኩልኝ አንድ ያየሁት እጅግ የሚሰቀጥጥ ነው። ከሰው ልጅ እንደዚህ የሚወጣ አይመስለኝም አፍ ሙስሊም የሆንክ በሙሉ ከደቡብ እስከ ሰሜን ተደራይተህ እረደው ይላል። እረደው
በጣም የሚዘገነን ነው።
እንግዲህ ምንድነው ትግላቸው? ኢትዮጵያዊውን በዘር በሃይማኖት በዘሩ አልሳካ ብሏል እስካሁን በሃይማኖት ሊጀምሩት ነው። እና አንዱ ወጥቶ እንዲህ ይላል እስከዛሬ ዶክተር አብይን ደግፈው ነበር እጂ እንትን ሆናለች ዶክተር አብይን ደግፈው ነበር ማለት ማ እንትን ማለት ስለሽ ሆናል ከዛሬ ጀምሮ ግን አልደግፍም ይልና እኔ መሰለኝ እንግዲህ ምን አይ አንዳንድ ነገሮች አልተስማሙትም። ይሄ ኖርማል ነው። ከመንግስት ጋር በሁሉ ነገር አትስማማም። እኔም አልተስማማኝም የእነ እስክንድርን ማሰር አላግባብ ይሆኑ በሬ ወለደም ነው አይስማማኝም። ግን ከዛ ተነስቼ እንትና ይውረድ እንትና ይቀሰቀል አልልም። ሐሳብ የሰው ልጆች የተለያየ ነው። ግን ምንድነው ያለው ቀጥሎ ሙስሊም በደቡብ በሰሜን በምን ያለህ ከኦሮሚያ ያለ ሙስሊም ጎንደር ያለው ሙስሊም ጎጃም ያለው ሙስሊም አንድ ላይ ሆነህ እረደው ጠቅላላ በሙሉ ይሄንን ካፊር ነው መስልም ይረዱ አፉን አውጥቶ እንደዚህ ይናገራልና እንዲህ አይነት ደረጃውስ ደርሰናል። አደጋው እያመረረን የመጣው ምንድነው የሚደረገው? እዚህ ስቶክሆልም ውስጥ አንዱን ምስኪን ኢትዮጵያዊ አረንጓዴ ቢጫ ቀይ ለብሶ ብቻውን ቢያገኙትና ቢገሉት አደጋ ቢያደርሱ ምንድነው የሚደረገው? እነዚህ ነገሮች ኢትዮጵያዊ ሊያስብበት ይገባል። እኔ በእኔ እምነት ደግሞ ይሄ ነገር አስቀድሞ ምን ነገር መቻል አለበት? መነሳት መቻል አለበት። ጥንቃቄ ታሞ ከመማቀቅ አስቀድሞ መጠንቀቅ። ይሄንን ለስዊድን መንግስት ባለስልጣኖች እንዲህ አይነት ነገር ሊደርስ ይችላል። ትናንት አሁን እኔ የታዘብኩት ሰላም ዘርፉን ያነሳ ነው። ከታዘብኩት አንዱ ምንድነው ሴቶችና ያንግ ወጣቶች ናቸው። እኔ ዴፊኒትሊ እነዚህ ልጆች በደንብ ቁጭ ብሎ ሰው የሚያዳምጡ ቢሆን ምንድነው ችግራችሁ ቢሏቸው ዴፊኒትሊ እርግጠኛ ነኝ ምንም የሚሉት ነገር የለም። ግን ምንድነው የሚደረገው? መሳሪያ ወደ ሰዓት ቦምብ አስታጥቆ የሚልኳቸው ይሄ ቴሮሪስቶቹን ህፃናት ልጆች ወገባቸው ላይ ያስታጠቁ እንደሚሉ እንደሱ አይነት እንግዲህ ዛ ደረጃ ይድረስ እንጂ እንዲህ አይነት ስራ ነው የሚሰሩት መሪዎቹ። ቤታቸው ቁጭ ብለው የተወሰኑ ህፃናት ልጆችንና ወጣቶችን ሂዱና ጮሁ። አሁን በእኔ እምነት ኢትዮጵያዊው መብቱ ነው። እነሱም አርብ ለተሰልፈዋል አለ። እኔ ኢትዮጵያ ይሄዱ እንደዛ የሚረብሽ አይመስለኝም።
እኔም ያልኩትን ነው እኮ እነሱ
አይመስለኝም።
በሰላማዊ መንገድ በሰለጠነ ሀገር ላይ ስትኖር
ወደዛ ለመጣል አይመጡም። ይሄ ነገር እንዲሁ በቀላሉ እነሱን አነጋግሮ የሚቆም አይደለም። መሪዎቹ ቤታቸው ቁጭ ብለው ይሄን አርጉ ብለው ይልኳቸዋል እነዚህ ልጆች። እነዚህ ልጆች ደግሞ ምንም ሪዝን አውት የማድረግ የመነጋገር የማሰብ እንትኑን የላቸውም።
አንድ ነገር አለ
ያደጋ አለብን ለማለት ነው።
እዚህ ላይ አሁን እንዳየነው በመላ ኢሮፕ ውስጥም ሰሜን አሜሪካ ላይ እንደዚህ ነገሮች ክስተቶች ታይቷል። ቀድሞ በነበረው በዛ በ27 የጨለማው መንግስት ጊዜ የህዋት መንግስት ያደርገው የነበረውን እናቃለን። ለምሳሌ በኤምባሲ ውስጥ ያሉት ቆንስላት አምባሳደሮች ራሱ ሳይቀሩ በዛ ለህዋት ደጋፊ ሆኑ ማናቸውም ተቃውሞ የሚያርጉ በተለያየ ሀገር ውስጥ የሚደረጉ ኔትወርካቸው ዘርግተው አዲስ አበባ ኢትዮጵያ ውስጥ እንዳይገባ የሚያርጉበት ጊዜ ነበር። ያም ይታወቅ ነው። አሁንም ይሄ ነገር እየሰፋ ሳይሄድ የኢትዮጵያ ኤምባሲዎች ቆንስላ ያሉባቸው ሰዎች እነዚህ የሽብር ሰላማዊ ሰዎችን አደጋ ውስጥ የሚከት እንቅስቃሴ የሚያደርጉትን ሆት ጥላቻና ምን የሚያደርጉትን ከኮሚኒቲው ጋር በመተባበር በአሁኑ ባጭር የሚቀጭበት ሁኔታ ካልተደረገ እንደዚህ ሁለት ሶስት መተው ሰብስበው መሄድ ብቻ አይደለም። አሁን እንዳልኩ የቀድሞ እንዴት ነበር መንግስት? አሁንም ለምሳሌ የአባይን ብዙ ተነጋ በአባይ ግድብ ላይ አሁን ግብጽ ከፍተኛ ሁኔታ ዲፕሎማሲያዊ በስራዎች ሰርታል። ያው ሁሉ ነው ያውም የተፈጠረው ሀብትነቱ የመጠቀም በጋራም የመጠቀም የኢትዮጵያ መንግስት ፍቃድነት ያለና ያያለ በዚህ ላይ አባይ ግብጽ ሳይሆን ብዙ ሎቢ ሰርታለች በዲፕሎማሲዋ። ግን የኛን ስናይ የዛን ያህል አልተሰራ። ስለዚህ በተጠናከረ ሁኔታ በዛም ላይ ሆነ በዚህኛውም ላይ ሰፊ ስራ የኢትዮጵያ ትሮች ይተበቅብናል። እየባሰ ሳይሄድ ማለት
በሚቀጥለው ሳምንት ከለንደን ዶክተር ወንድሙን እና ከስቶኮልም ከስዊድን ደግሞ ዶክተር ግርማን እናቀርባቸዋለን። ስለ ምን መደረግ እንዳለበት በዚህ በአንታይ ቴሮር ጥያቄ ላይ ዝግጅት ጀምሯል ወይም ደግሞ ጄኖሳይድ ኢትዮጵያ ውስጥ እየተፈጸመ ነው የሚለውን በዓለም ዙሪያ የሚገኙ ኢንተሌክቹዋሎች በአንድ ላይ ሆነው ለማስተባበር እየሞከሩ ነው ለዓለም ለማሳወቅና ዛሬ የደረሰኝ ከዶክተር መኮንን ወንድሙ መኮንን የደረሰኝ በጣም የሚያስደነግጥ ነው። አልፎ ተርፎ የሱን የአክስቱን ልጅ በሞተር ሳይክል በተደጋጋሚ አሳደው ለመግደል ይሁን ለምን ለማድረግ ይሁን ኦሮሞ ነሽ፣ አማራ ነሽ፣ ጉራጌ ነሽ፣ ትግሬ ነሽ፣ ኦሮምኛ ትናገሪያለሽ ወዘተ እያሉ ሲያሳድዱ በአካባቢው የነበሩ ሰዎች ናቸው ያስጣሏት። እንግዲህ የደረሰኝ ነው ኦፊሻሊ ልኮታል። እና አደጋው እንዲሁ ዝም ብለን ሆይ ሆይ በማለት የምንለው ሳይሆን በተቀነባበረ መልኩ መቋቋም መቻል ያለብን ጉዳይ ነው ባይ ነኝ። እስቲ ካዘጋጀኸው ቴክኒሽያናችን የዛሬው ቴክኒሽያናችን አንዲት ግጥም አስበን ነበረ ተዘጋጅቶልሃል? ስቷን ለአድማጮቻችን ማስብና ሰማው ደስ ይለኛል።
ይድረስለኛ ለኔና አንተ
ለኛ ነው መሰለኝ።
ዘመን በትውልድ ክር በአንድ ስቦል አቋጠረን። የዚህ ሰፈር ኤሊቶች የዚያ ሰፈር ኤሊቶች እየተባባልን በህዝብ ስም እየማልን በወገን ስም እየማልን ይድረስለኛ ለኔና አንተ زمان بتول الدكر باند سبولا قاترن يزيل سفر إلي توج يزيل سفر إلي توج يتبابالن بهز بسم يمالن بوغن سم يمالن هاگر عقاتل لمن موك بناتو چازن سبوكا باباتو انبال من سك يدرس لنيا لنين نانت لنكانو لنكانو كفو زمان كفو سرات بتفات لاستس عسرن بطلعتشا يتزرع بكين بكالي بكالي سيرانا شفت لوررن كيدت كتفت مسرينت يهلينا عينا اتشنن لبات اتشنن لسورن كسونا تراوردن كفتاري تكاكدن هاگر شكب يمتحت عنبان نادم لما يقدن يدرس لنيا لنين نانت اكتفيست بمي المعارج زبناي كاباتة تقللن هاگر بلاي كسو بلاي كنق بلاي تقللن سوچن خلورون اکلن فتر چامماچن سرطلن باگر لائن فتر مگدل تسفان مگدل دستان مگدل سلام مگدل دواتم لکللن جدرس لنیا لنین نانت دنکورننا ابریت تبیت تنکول کفات لاستات تکن نگه تاریک باونت چلوت بدم کان لم نتاییکن وندم یمن من سالن لمونو انت مانن اني مانن نيا مانن دون يا تاريخ ابات هيرودوتس غنا ب 500 عامت قدمه لدته كريستوس كمصر مدر دوبوسن استا هندو قارس درس ارنغواده يدن تغناصفو بتزرغا ملكا مدر بتفطرو صغا بكبرج ኢትዮጵያ በመተሰኝ ሀገር ባንድ ሰማይ ስር ተጠልለው ቆላ ከደጋ የሚኖሩ ቁመታቸው ዘለግ ያለ ጥቁር ጠይም ደፋር ኩሩ እድሜ ጠገብ የሰው ዘሮች ኢትዮጵያውያን ይገኛሉ ሲል ሄሮድስ ጥንት ገና ቀድሞ ከተቀሳቸው በታሪክ ድርሳን አትሞ ነቃሽ ካቆመላቸው ካያት ቅድሚያቶቻችን ተመዘን እዚህ ደረስን አጥንታቸው አጥንት ገምሰን ከስጋቸው ስጋ ቆርሰን ከደማቸው ደም ተቀርተን ካፈራቸው ባፈራቸው ተዘርተን በቅለን የጸደቅ ሁንኛ የዛሬዎቹ ከትናንት አባቶቻችን በአካል በመንፈስ የተከፈል ሀገር ያለን ታሪክ ያለን እምነት ያለን እስቴት ያለን ሁን የነዛ ዋርካዎች ኢትዮጵያዊ ዘርፍሬነን ከዘመንና ከፈጣሪ ባፈነገጠ ምግባራችን በጥላቻና በቂም በቀል በተመረዘ መንፈሳችን ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን እብሪት በደፈነው ልባችን ደም በተነከረው እጃችን ከለት ተለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከል ቀለልን እኮ ገለባውን ምን አገኘህ ምን አገኘኝ ወንድምዬ ምን አገኘን ዓለም እኮ አፈረብን ሀገር እኮ አዘነብን ፈጣሪ እኮ አነባብን አባክን ወንድምዬ በቃ አባክን ይብቃን ከኢትዮጵያዊነቱ እንኳን ብንወድቅ አባክን ሰው እንሁን እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር እንዴት በዚህ ሰፊ ሀገር በጥበት ጭንቀት እንኑር እንዴት በክምር ጥላቻ አይናችን በዘር ይጋረድ እንዴት ከሰባውነት ተራራ ወዳራዊት ጎረን ኑረድ እንዴት ወንድም ለወንድም በካራን ተራረድ ምን ነው ወንድምዬ ምን ነው አገዳደልም እኮ ቀጣለ አማማትም እኮ ወጋለው እኔ እናንተ እኮ ማለት ቅዱሳን መጻሕፍት በበጎ ስሟን ደጋግሞ የሚያነሷት ታላቁ ነብይ በሙሉ ምነት ፍትህ ወደ ሰፈነባት ወደ አቢሲኒያ ሂዱ ብለው የሰው አደራ የላኩባት እንኳን አምሳያ ወገንን እንግዳን በፍቅር አክብረን ተቀብለን ዘመድ አርገን እንኳን ሰው ወፋለም ዳለው የሚል ክብር ቢል ያለን የንጉስ አርማ የነጃሺ ምድር ወራሽ ደም ቅጆች እኮ ነን ታዳን ዛሬ ምን አገኘን ምን አስነኩ ምን አስነኩኝ ወንድምዬ ምን አስነኩኝ ገና ከሰው ዘር ቀድሞ መገኛ ካፋራ ፈራችን ጀምሮ ከጊዮን ካዋሸበሌ ከሞ ተከዘ ባሮ በዘመንና በትውልድ በታሪክና ተፈጥሮ ደምህ ከደሜ ቀልሞ እጣህ ከጣዬ ተቋጥሮ ጎጋዴን ረባዳ አስከራስ ደጀን የምድራናት ከሶፎሞር ሐረር ጥያ እስከ ጣና ሐይቅ ገዳማት አንድም ባህል እየተዋዋስ አንድም ልማድ እየተጋራን በታሪክና በትውልድ በዘመንና በስርዓት ስንፋቀር ስንናቆር ስንጋፋ ስንጓተት ስንጋባ ስንዋለድ ስንዋጋ ስንሳደድ ባንድ ሀዘን ስናነባ ባንድ ደስታ አብረን ስንስቅ አብረን ስንጠብ ስንሰፋ አብረን ስንነሳ ስንወድቅ ዘመን አልፈን ዘመን ጥሰን ዛሬ ላይ የደረስን እኔ እናንተ እኮ ወንድምዬ አብረን የኖርን አብረን ያለን በኢትዮጵያ እኮ አንድ ነን ታዲያም ዛሬ ምን ለወጠን ምን ነው ይሄን ያህል ሀጥውነት በዘመን ቁልቁለት አዳጥን ምን ነው እንዲህ ተስፋ አልቦ ህይወት በጨለማ ዘግቱ ዋጠን ኡን መማር ፊደል መቁጠር እንዲህ አስከፊ ነው መልኩ ኡን ለኩልነት ለፍትህ መቆም እስከዚህ ድረስ ነው ልኩ ኡን እንደሚባለው ፖለቲካ ይሉት ተግባር እስከዚህ ድረስ ቁሻሻ ነው በስንት ንጹሃን ነፍስ ነው ወንድምዬ የምሳችን የሚደርሰው ስንት ሊትር ስንት በርሜል ስንት ጋሎን ንጹህ ደም ነው እድፋችንን የሚያጠራው ባክን ወንድምዬ ይብቃን በዛሬ ክፉ ስራችን የትናንት አባቶቻችን በልጆቻቸው አይዘኑብን የነገ ልጆቻችን በአባቶቻቸው አይፈሩብን ባክን ወንድምዬ ባክ ተስፋችን አይርገብ ባክ ቀናችን አይጨልም ሰላማችን ነው ደስታችን ሀገራችን ናት የኛ ዓለም ሀገር ሰላም ነው እኮ የሚባል ጥይት ስላልጮህ አይደለም መተንፈሱ መንከላውሱ ብቻ እኮ በህይወት አለን አያሰኝም እውነት እውነት ላለው በስጋት የመኖር ያህልን ሰላም ጦት ፍራትን ያህል ሞት የለም ባክን ወንድምዬ ባክን ይብቃን በቃ በጫርነው ሰዓት ነደን አልቀን የትውልድ አሳዛኝ ተረት አመድ ሳንሆን እንንቃ
አድማጮቻችን አሁን ያዳመጣችሁት ጌትነት እንየውን ነበረ ወንድምዬ ያለ ለወንድሙ ለዜጋው ያቀረበውን
ምናብ
በጣም ልብ የሚነካ ግጥም ነው ግን ለሚሰማውና
ለሚረዳው
ወይም ደግሞ ለመረዳት ለሚፈልገው ሂዩማኒቲ ለሚሰማው ስለ ሰው ስለ ሀገር ስለ ፍቅር ስለ አንድነት ለሚሰማው ሰው ግን አንዳንዱ ደግሞ የፈለከውን ብትል ድንጋይ ላይ ውሃ ማፍሰስ እንደሆነ ለሚሰማው ምንም ስሜት አይሰጠው የሰው ልጅ ግን ስሜቱ ህያው የሆነ ለሰው የሚያዝን ለራሱም የሚያዝን ለሰውም የሚያዝን ከሆነ ይሄንን ሰምቶ ዝም የሚል ሰው ያለ አይመስልም ለማንኛውም የትናንትናውን ሰላማዊ ሰልፍ በተመለከተ እንግዲህ ያየነው የተወሰኑ በቁጥር ጥቂት የሆኑ
ወጣቶች 10 ማይሞሉ ነው በቁጥር
10 15 ወጣቶች በጣም ወጣቶች ህፃናት ሴቶች በተለይ ይሄ የ በብዛት ደግሞ እንትን ያረጉ ናቸው የተመጠሙ ናቸውና አይዶን ነው እኔ ሁኔታው ያስፈራኝ መጥቷል ይሄ ትግል የራሱ የወልፍ የጀመረው ትግል እንትን ብሎ ተጠልፎ
የሃይማኖት
ወደ ሃይማኖት ወስዷል አንድ ዶክመንት ሳይ ነበረ ያን ዶክመንት በጣም የሚያስፈራ ነው ለማንኛውም ጥንቃቄ ያስፈልገዋል ባይኔ በአውሮፓም በአሜሪካም ኢትዮጵያ ብቻ አይደለም
ሌላው ለኢትዮጵያ ውስጥ እንደሚደረገው እዚህ ህግ በመጣስ በጉልበተኝነት ማናለብኝነት አድርጎ የትም አይከደም አንደኛ ማንንም ሰው የሚኖረው በሀገሪቱ ህግና ደንብ ስርዓት መሰረት ነው ሁለተኛ ሁሉም ማናቸውም ዜጋ ሐሳቡን በሰላማዊ መንገድ በግልጽ ማስተላለፍ ይችላል ምክንያቱም ይሄ ሁሉ የተጠበቀ ሆኖ ከዚህ ውጪ እንደ ኢትዮጵያ ውስጥ ገድለ አርደ ተጠፋለ በዛ ላይም በተለያዩ ከዛ ጋር ሊንክ ባላቸው ግንኙነት ባላቸው የመንግስት አካላቶች እና አሁን ያሁኑን ራሱ ልቀት ብናየው አብዛኛው በአይሱዙ ተጭነው ነው የመጡት ካታርጋለው ከባንክ ገንዘብ አውጥተው ባንክ ነው ገንዘብ የሚሰጣቸው ባንኮች ክፍት ሆነው ገንዘብ አውጥተው ለሁሉም ለዚህ ድግድያ ለዚህ ሸርሽብር ለሚደርሱ ከባንክ ገንዘብ ወጥቶ ነው የሚከፋፈሉ ዝግጅት ቅንጅት አለው ያው መንግስት የሚናገረው ነው በከፍተኛ ሁኔታ የተደራጀ ነው ከውጭ ገንዘቡን እንትን ቢል ያ ሁሉ ያቀናባበሩት ለምሳሌ አሁን እንደዋናው ነጥብ ለመምጣት ራሱ በዚህም ዙሪያ ካነሳ ነው መንግስት ያ አጫሉን ገዳዮች ባጭር ጊዜ ውስጥ እዚህ ላይ ማድረሱ የሚመሰገን ነው ልክ እንደዛውም ደግሞ ለሌላውም የህይወት እኩል ነው የሁሉም ሰው ህይወት ነፍስ እኩል ነው ልክ እዚህኛውም እንደዚህ ባጭር ጊዜ ውስጥ ገዳዮቹ እንደውም እንዳልነበረ ሶሪያ ምሳሌ እንላለን እንጂ የጥቃቱና የሞተው ህዝብ ብዛትና የኤሪያው ስፋትን መጠን ይለያይ እንጂ ሻሸመኔ በጣም የሚያሳዝን ከፍተኛ
ሻሸመኔን በተነቃናቂ ፊልም ሳየው በጣም ነው ያዘንኩት የታየኝ የባግዳድ የሶሪያ ከተሞች ናቸው የታዩኝ
እንላለን እንጂ ምሳሌ እንላለን ሶሪያ ባግዳድ ነው ያከብ ምንድነው ልዩነቱ ከ8 በላይ ፎቆች ነደዋል ብዙ ንጹሃን ዜጎች አልቀዋል ብዙዎቹ ተፈናቅለው በየዘመዶቻቸው ነው ያሉት
አሁን ከዚህ ነገር ግን ማለት የምፈልገው ኢትዮጵያ ውስጥ አሁንም ቢሆን የፈለገውን ያችን ሀገር ለማጥፋት የሚፈልጉ ጣላቶች በዘር በሃይማኖት የፈለገውን ቢታገሉ ሊሳካላቸው አልቻለም ወደፊትም የሚችል አይመስለኝም ማስረጃ ላቅርብ ጳጳሱ የአሮሲ ጳጳስ ናቸው የተናገሩት ልብ የሚነካ ነው እነዚህ የተደራጁ ወጣቶች ሊያቃጥሉ እሳቸው ቤት ሁሉ ሲመጡ ያስቆሟቸው ያከባቢው ሙስሊም ሽማግሌ ሀገር
ተናግረዋል
ምንድነው የሚያሳየው
አንሱ ሁሉንም አይወክሉም ግልጽ እኮ
ነው ፍጹም አይወክሉምና የሚሳካላቸው አይደለም እኛ ሀገር በሃይማኖትና በዘር የተወሰነች አደጋ ሊያደርሱ ይችላሉ ግን at the end of the day ያ ህዝብ ተዋልዶ ባንድ ላይ የኖረ ህዝብ ስለሆነ በሃይማኖት በዘር አይ ሊላ አይችልም ወሰደኝ ነኝ ሁሉ ጊዜ ነው የምለው እኔም ቤተሰብ መጣ ታላቅ ወንድማችን አለ ክርስቲያን ኦርቶዶክስ ክርስቲያን ነበር ሙስሊም ሆኗል ታላቅ እህቴ ደግሞ አለች የኔ ታላቅ እሷ ኦርቶዶክስ ክርስቲያን ነች ያውም ደግሞ 44ቱን ምንድነው እየዞረች የምትሳለም ነች
ገዳማቷ
ሲሪየስ አዲስ አበባ ውስጥ እና እኔ የናት ያባቴ ልጆች ናቸው በምን እነዚህን ልትለያቸው ይችላል በምን ይለያያል
እሱ ልክ ነው ህዝቡ አብዛኛው እንደዚህ አይነት ነገር ያለ ባንድ ቤተሰብ ውስጥም ግን ምንድነው ያ ሃይማኖት መቻቻል ህዝብ ተቻችሎ የመኖር እኮ የዘመናት ኖሯል ይሄኮ ካለፉት 27 አመታት በመታወቂያ ላይ የብሔር ጥያቄ የተደረገበት ስትራቴጂክ ነጥሎ ለመምቻ እንደገና ደግሞ አሁንም ቢሆን ከፍተኛው ችግሩ ህግ አራዊት ነው የሚባለው ህግ አራዊት ምክንያቱም ያ ህዋት ሲቀርጸው ከፋፍለ በክልል በጎሳ በዘር ከፋፍለ ለመግዛት ነው እኔ እንደውም እዚህ ላይ ስጋቴ ህገ መንግስቱ ላይ ብቻ ሳይሆን ለምሳሌ ጠቅላይ ሚኒስትራችን እንትን ሄደው ነበር ሩዋንዳ 5ኛው ወርቂት
ያከብሩ ሄደው ነበር
አው ከባልቤት ሄደው ነበር እዛ ላይ አሳልፈው ነበር ከሩዋንዳ አላፊ ከሩዋንዳ ባለስልጣን ጋር ተነጋግ ይህ ነገር ለሌላም ሀገር ስጋት እንደሆነ ምክንያቱም ይህ ህገ መንግስት የተቀረጸው በክልል ከፋፍለ በቋንቋ ከፋፍለ የፖለቲካ ፓርቲዎች አድራይተ ህዝብን በእልቂት በማድረግ ስልጣን ማራዘሚያ ነው እና አሁንም ለምሳሌ ያንዳንድ ግለሰብ ትችቶች የሚቀርቡት ህገ መንግስቱ ለምሳሌ እንትንን ያሉት አሸባሪዎች የተባሉት በህገ መንግስት ጸድቁን አሸባሪ ተብለው ተከሰሱት የህገ መንግስት ተሽሮ ተገፍቷል ከተላዩ ወነ ገፍቷል ግንቦት ሰባት ገፍቷል ልክ እንደዛው ሁሉ ልክ ያንን እንደተደረገ ሁሉ የብሔር ፖለቲካና የክልል የሚለው ቢነሳ አንደኛ ህዝብ በነጻነት የመንቀሳቀስ ሀገሬ የማለት መምላ ኢትዮጵያ በነጻነት የመንቀሳቀስና ሰላም ይፈጥራል ህዋት እነ ተጠቀመበት ላገዛዝ ነው ግን ይሄንን አሁን እኔ ወደ ነጥቤ ለማምጣት አሁንም ቢሆን ስልጣን ላይ የወጡ አፍሪካ መንግስታት መልቀቅ ስለማይፈልጉ እንደዛው መጠቀሚያ ይሄንን ነገር መጠቀሚያ ስለመሆኑ እንጂ መጀመሪያ ነገር ይሄን የከፋፍለ ግዛው አካሄድ ነው አሁን ለምን ያ ነገር ከተነሳ ህዝብ በነጻነት ይንቀሳቀሳል ህዝብ በሰላም ይኖራል ሰላም ከሆነ በዲሞክራሲ የሚፈልገውን የመረጠውን ወደ ስልጣን ማምጣት ይችላል ይሄ እንዳይሆን ይሄ መንግስት ህዋት የሰራው መንግስት ለሌላውም ካፈረስከው ዲሞክራሲ ይመጣል ያን ህገ መንግስት ካፈረስከው አገር መላ ኢትዮጵያ ውስጥ ዜጎች የመንቀሳቀስ መብት ይኖራቸዋል። የመስራት ንብረት የማፍራት መብት ይኖራቸዋል። ፓርቲዎች አሁን ለምሳሌ ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ ፓርቲዎች ብትሰባሰቡ ወደ አምስት በአይዲዮሎጂ ላይ ብትሰባሰቡ አንደኛ ፋይናንሻል ለመርዳት ሁለተኛ ተጋግዘን አብረን ለመስራት ብለው ነበር። ግን ሳቸው ከመጡ በኋላ ከሰባ ፓርቲ አሁን 170 ናቸው። ቲዮሪው እንጂ በተግባር ሀገርን የሚረዳ ነገር አይተሰራ አይደለም ለማለትም ትርንትሮች አሉ፣ አስተያየቶች አሉ።
አንድ እንትን ምንድነው ምናልባት ጠቅላይ ሚኒስቴሩ ዶክተር አብይ የሚናገሩት በሙሉ ወርቅ ነው። ያኔ ግን ምናልባት ያንን የሚናገሩትን ስራ ላይ ማዋሉ ላይ ትንሽ ችግር ያለ ይመስለኛል። በምን ምክንያት እንደሆነ ማወቅ አስቸጋሪ ነው። በፍላጎት ማጣት አይመስለኝም። ግን ያቅም ማጣት እሳቸው ናቸው የሚያቆት። ያቅም ማጣት ከሆነ ደግሞ ሆ ብሎ የደገፋቸውን ኢትዮጵያዊ በአጠቃላይ ሲመጡ ስልጣን ላይ ያስቀየሙት አንድ ባንድ ያስቀየሙት ነው የመጡት። ዋ ይሄን አደረጉ ራሳቸውን መፈተሽ አለባቸው። አይ ቲንክ የኔ እምነት ምንድነው ጠቅላይ ሚኒስትር አብይ እንደዛ ህዝብ ኡ ብሎ የወደዳቸው ከኔ ይልቅ እሳቸውን አክምልኝ ነው ያለው። አዲስ አበባ ህዝብ እሳቸውን ጤንነት ነው ፈልገው ነው ያለው። በቦምብ ተመቶ እሳቸውን ጠብቁ እንደዛ ያለውን ህዝብ ወደ መጨረሻ ላይ አንዳንድ የሚናገሩት ሁሉ ያስቀየም ጀመር ያስከፋ ጀመር። ምንድነው ችግሩ ብሎ መጠየቅ ያስፈልጋል። ምክንያቱም በኔ እምነት በአሁኑ ጊዜ ተደራይቶ በደንብ ታጥቆ ያለው ኦነግና ቲፒኤልኤፎች ናቸው። ኦነግ እኮ ባንድ ሞመንት ላይ ተከሻ ለተከሻ እንለካካ ማለት ጀምሮ ነበር። ሁለት መንግስት ነው ያለው ብሎ ነበር። የቄሮ መንግስትና ያብይ መንግስት በአደባባይ ይናገሩ ነበር። እስቲ ምን ታረጋላችሁ ይሄናና እዚህ ወጣችሁ ይሄና አትነኩም አዲስ አበባ ዙሪያ እዛ ድረስ ሲደርሱ 80 ምናምን ሰው ሲገሉ በየአካባቢው እንደዛ አይነት ሰው ሰቅለው አሮ በጣም አረመኔ የሆነ ስራ ሲሰሩ ያንን ሁሉ ወንድም ነው ምንድነው ምህዳሩን ለማስፋት ነው የተባለ የሰው ህይወት እንደ ላቦራቶሪ የአይጥ ህይወት ሆኖ እንደ ላቦራቶሪ መሞከሪያ እስቲ ምናልባት ይሰፋ እንደሆን ግደለም 80 ሞቱ 100 እስቲ እንሞክረው መባሉ ያን ጊዜ መቆም ነበረበት። ያን ጊዜ ብዙዎቻችን ተናግረናል። ይሄን ነገር ካደገች ኋላ ነገር ይመጣል ብለን ነበር። ይሄ ነገር መጣ። ሲመጣ አሁን አዩት ኖት የተራውን ህዝብ መስቀልና መግደል ብቻ ሳይሆን ለራሳቸውም አደጋ ላይ እንደሚደርስ ይመለከቱት እርምጃ መውሰድ ጀመሩ። ግን አሁንም ደግሞ የኔ እምነት ምንድነው አሁንም አጠገባቸው የተቀመጡ
በዙሪያቸው
ያሉ ቱባ ባለስልጣኖች ይሄንን ያክራሪ እንትን ይዘው የተቀመጡ አሉ። እሳቸው የሾሟቸው በጥሩ ሐሳብ አሾሟቸው ሊሆን ይችላል ይለወጣሉ ብለው። ግን አንድ አባባል አለ ጧት ስትወጣ እንቅፋት የመታ ድንጋይ ማታ ስትመለስ ከደገመህ ድንጋዩ አንተ ነህ የሚባል አባባል አለ። እኚህ ጠቅላይ ሚኒስትራችን ከተጀመረ ጀምሮ የሚደርሰውን እልቂት እነማን እንደሚያደርሱ እነማን ምን ጉዳት እንደሚያደርሱ እነማን ላይ አደጋው እንደሚደርስ እያዩ ያ አደጋ የሚደርስበት ደግሞ እባክዎ ጠቅላይ ሚኒስቴሬን ወጥ እፈልጎታለሁ ስልጣን ላይ ይቀመጡ ያሻግሩኛል ግን ይሄን ይዩልኝ ሲል ዞርበል አዲስ አበባን አሁን እኔ ማስተውሰው እነስክንድርን ምንድነው ያሏቸው ፓርቲ አቋቁማችሁ ታገሉ ከፈለጋችሁ አለዛ ጦርነት ነው ምን ገባው ነው ያሉት። ዶክተር አብይ ጦርነት የሚጠሉት አብይ ጦርነት አይወዱም አቃለሁ ይናገራሉ። ሰላም ፍቅር ነው እሳቸው ከሳቸው አንደበት ተናግረው የማያውቁትን ጦርነት ነው ምን ገባው ሲሉ ያን ጊዜ አስደንግጦኝ ነበር። እና እንዲህ አይነቱ ነገሮች እንዳሉ ሆነው የኢትዮጵያ ድምጽ ሬዲዮ እምነቱ ምንድነው ዶክተር አብይ ወሳኝ ናቸው ለኢትዮጵያ። በአሁኑ ጊዜ ህዝብ ሰላም አግኝቶ የኮቪዱም ተጠናቆ ችግሩ አልቆ ህዝብ በሰላማዊ መንገድ በሰላም ሰፍኖ ኢትዮጵያ ውስጥ የግርግር ሩጫ አይደለም ምርጫ አይደለም በሰላማዊ መንገድ መርጦ ስልጣን ባለቤት እስከሚሆን ድረስ እኔ የሳቸው መቀመጥ ለሀገሪቱ አንድነት ወሳኝ ነው ባይ ነኝ።
በዚህ ላይ እስማማለሁ።
እንደዚህ እምለው ምንድነው አንድ ክቡር ጠቅላይ ሚኒስቴር ይሄ ወደ ጥፋት እየመራን ነው። ወደንም ጠላንም የፈለገው የቅርብ ሰዋችን የቅርብ ባለስልጣን ቢሆንም እንዲህ ካደረግን አደጋ ላይ እንገባለን። ዛሬ
የተከልነው ነገ ያ እንድናጭለው እንገደዳለን አደጋስ ቢሆን ይሄንን መናገር ስተት መሆን የለበትም ትልቁ የኛ ኢትዮጵያኖች ምንድነው ችግራችን ክሪቲክ እንደንት ነው የሚወሰደው በቃ ይሄ ጥላቻ ጣላትነት ነው የሚወሰደው ያንን ማስወገድ መቻል አለብን ክሪቲሳይዝ እየተደራረግን በጋራ በሰላም ላንድነት መቆም አለብን በተለይ ባሁኑ ጊዜ ኢትዮጵያን ማንኛውም ኃይል ኢትዮጵያዊነትን የሚወድ በእኩልነት በዲሞክራሲ በሰላማዊ መንገድ አብሬ ኖራሉ በእኩልነት ደረጃ ማንንም ከማንም ሳይበልጥ ልክ እንደ አኒማል ፋርም ሳይሆን አኒማል ፋርም እንደሱ ሳይሆን ሁሉም እንስሳዎች እኩል ናቸው ግን የተወሰኑ እንስሳዎች ከሁሉም በላይ እኩል ናቸው የሚለው ሳይሆን ሁሉም በእኩልነት የሚኖርባት ሀገር ከፈለግን ኢትዮጵያን እንደዛቻ አይነት ሀገር እንፈልጋለን የምንል ከሆነ ተቻችለን በአሁኑ ጊዜ ባንድ ላይ መቆም መቻል አለብን ትንሽ መልብስነ ጣጣቃችን በውጭም በውስጥም ያሉ ጥላቶቻችን እድል እየሰጠን ነው ግብጽ ዝም ብላ አትመለከትም በመሳሪያ እንኳን ባትችል በተጋደሉ እንደውም አንድ ሪፖርት የብሪቲሽ ሪፖርት ሳነብ ነበር ምን ይላሉ ግብጽ አይመስልንም አቅሙ ምንም የላትም ኢትዮጵያን በጦር ለመውጋት በተለይ ረጅም እንትን በምድር ተጉዛ መሄዳችን ግና እንድታረግ የምትችለው ማድረግም የጀመረችው አገር ቤት ያለው ልዩነት እየተጠቀመች እርስ በርስ ልታፋጫቸው ታደርጋለች ይሄንን ለማቆም ደግሞ ምክንያቱም የኔ እምነት ምንድነው አገር ከሌለ እኔ እናንተ ቁጭ ብለን ስለ ሀገር ልናወራችሁ እኔ እናንተ ቁጭ ብለን ስለ ሀገራችን መጣላትም አንችንም መፋቀር
አገር ሲኖር ነው ሁሉም ነገር
አገር ሲኖር ነው ግን አገር እንዲኖር ደግሞ አንዳንዱ የፈለገውን ወንጀል እየሰራ አብሮኝ ሊቆም ሁልጊዜ አይችልም ያንንም መቆም ማቻል አለበት በጋራ ተቻችለን መቆም አለብን እላለሁ
ከዚጋኔ ለመጨመርም ነው ጠቅላይ ሚኒስተሩ ኃይል አላቸው ኃይላቸው ማን ነው ህዝብ ነው
yes
ይሄንንም ነው ምንድነው ከፍተኛ የህዝብ ድጋፍ አላቸው ለማለት ነው ነገር ግን ያም ከፍተኛ ህዝብ ድጋፍን ህዝብ ድጋፍ ሲሉ ህዝብ የሚልህን መስማት አለበት
ትክክል
ምክንያቱም ጠቅላይ ሚኒስተር በህዝቡን ነው እንጂ የሚመሩት እሳቸው አይደል እሳቸው ህዝቡን አይደል ህዝቡ የሚላቸውን መከተል አለባቸው ለማለት ነው
መሪነታቸው ነው ያቸውን የሚህዝቡ የሚሰጣቸው መመሪያ
ወደ ተግባር ያ የነጥብ ለምንድነው አሁን ለምሳሌ ባለፈው አዲስ አበባ ላይ ከ80 በላይ ወጣቶች ሲገደሉ ህዝብ ባኮን ሰላማችንን አስከብሩልን ምክንያቱም የመንግስት መኖር የህዝብን ሰላም የሰላም እንቅስቃሴ ሰላማዊ እንቅስቃሴውን በሀገሩ ላይ በሰላም ገብቶ ወጥቶን እንዲኖር ማድረግ ነው ሁለተኛ የከፍተኛ ያለው የህዝብ ድጋፍ ህግን በተከተለና ሰላማዊ በሆነ መንገድ የህዝብ ሰላምን ከመስጠበቅም አልፎ ለምሳሌ አሁን በተነሳው የፖለቲካ አጫሉ ግድያ ላይ የተወሰኑት በመሳሪያም እቅድም ይዘው ተቀነባብሮ እንደተደረገ ነው ነገር ግን ታሰሩ የፖለቲካ ሌሎች አባላቶች በይበልጥ የባልደራስን بنመለከት የአዲስ አበባ ህዝብ ባይደራጅ ኖሮ ቀድሞ ገብተው የነበረው ያለፈው አስተምሯቸው በዚህ ተደራጅ ኖራቸው መንግስትን ገዛን ያደረጉት እንደውም የፖሊስ ኮሚሽነር
ተናገሩ
መስለኝ የፖሊስ ኮሚሽነር እንደሻውጣ ሰው እንደተናገሩት ቀጥታ ያን ማዳመጥም ይቻላል የአዲስ አበባ የተደራጁ ወጣቶች ከአካባቢ ሚሊሻና ከፌደራል ፖሊስ ጋር ሆነው ሊደርስ የነበረውን ጥቃት አድነዋል ይህ ማለት እነዚህ አዲስ አበባ ውስጥ የተደራጁት በባልዳራስ በእስክንድር ነጋ ባደረገው ተደራጅተው ነው ራሳቸውን ሊጠብቁ ከተማውንም ሊጠብቁ የመንግስትንም ንብረት በጥቂት እልቂት ሊዳን የቻለው ነገር ግን አሁን ሚዲያዎች እየሰሩት ብናይ ልክ መንግስት መረጃ አግኝቶ ኦነግ ሸኔና ወያኔ ህወሓት አቀናብሮ እንደሰራውና የተያዙት መረጃ ያያለ ሚዲያዎች ኢትዮ ታይምስ ባል አንዳንድ መረጃዎች ኦኤምኤን እነዚህ የሚያቀርቡት መረጃዎች ጆሃር መሐመድ ዋናው የዚህ አቀናባሪ አለፊን ያለ ተጨማሪ በቀለ ገርባ እነዚህ አቀናበሩት ያለ ሌላም ተጨምሩ ልክ ከዛ ውስጥ እንዳለ ይሄን እንዳቀናበረ ህዝብን ያዳነ ነው ልክ እንዳደረገ አርጉ ሚዲያዎች ኢትዮ ታይምስ ሁሉ ሲያቀርብ ተመልከተው የሚያቀርበው በሐጫሉ ግድያ ውስጥ ንግስታቸውም የተለየ ነው ህዝብም የሚጠብቁ አሁን ፍትህና ትክክለኛ የሆነ አካሄድን መረጃ በያዘቁ መረጃ ባሉ ለምሳሌ በመረጃም ነገር ላይ سنነጋገር ኢንጂነር ስመኘው በቀለ መሐል አዲስ አበባን የተገደለው ምንም እስካሁን ድረስ ለቤተሰቦቹ ፍትህ ማለት ነፍስ እኮ ነው ለሰዎች አባይ ግድብ ላይ አሻራውን ለተቀን ያሳረፈ ሰውዬ ነው። ለኢትዮጵያ ብዙ ለተቀን የለፋ ሰው ነው። እስካሁን ድረስ ማንገዳዩ ምንም ሽጉጥ ተይዟል ምንም ነገር የተገኘለም። በስልጣን ላይ ሲመጣና በራስ ስልጣን ላይ ሲመጣና በዘረኝነት አይመታይ ተለበትም ሰፋ ማለት አለበት ማለት ነው። ለምሳሌ የእንትኖቹንም ነው የሌሎቹም የተገደሉ አሉ። ለምሳሌ የቡራዩ አቶ ሰለሞን የተገደለ አስተዳደር ተገሏል። ለቀምት ላይ ገመቺስ የተላዩ የኦሮሚያ አስተዳደሮች ተገሏል። የነዛ ሲወት ይሄ በሳምንት ተጣርቷል። ይሄው አመት ሙሉ ድረስ ምንም የታወቀ ነገር የለም። እነዚህ ሰዎች የአማራ ክልል የትግል አጋሮቻቸው ጀነራሎች ተድፈንፍኑ ነው ያለቀው። ንግን ራስ ላይ ስልጣን ላይ ወንበር ላይ የሚያነቃንቅ ነገር ሲመጣ አይደለም እንፍትም ይታየው በሳምንት ፊልም የሚቀረጸው። የኢንጂነር ስመኘው በቀለ ህይወት ከሐጫሉ ህይወትም አይተናነሱም። ነፍ ለሀገሩም ሰርቷል። አሁን ሩጫው ትምርት ቤቱ አውርት መገንባት የቤተሰቡ ፍላጎት አይደለም ተናግረዋል። ፍትህ ነው የሚፈልጉት እንጂ በዚህ ሰበብ የፖለቲካ ርምጃ አዲስ አበባን የመቀራመት ሁኔታዎች መካሄድ የለባቸው። ፍትህ ትክክል ለሁሉም ህዝቦች መገኘት አለበት ለማለት
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። በዚህ ሰዓት ዜና ይቀርብላችሁ ነበር። በዛሬው ፕሮግራማችን ዜና አይቀርብም። ከጥቂት ደቂቃዎች በኋላ እቺን ሙዚቃ እንጋብዛችሁና ከጥቂት ደቂቃዎች በኋላ በሚቀጥለው ሳምንት ስቶክሆልም በድጋሚ ሊደረግ የታሰበውን ሰላማዊ ሰልፍ በተመለከተ አጠር ያለ ውይይት እናደርጋለን። ከዛም በመቀጠል ከኢትዮጵያ ምክትል ሚስዮን የኤምባሲው ምክትል ኃላፊ ማለት ይመስለኛል ምክትል ሚስዮን መሪ ከሆኑት ከአቶ ተስፋዬ ጋራ ውይይት እናደርጋለን።
አድማጮቻችን አሁን ደግሞ እንግዲህ ቅድም በተናገነው መሰረት የሚከተለው ሳምንት በስቶኮልም አካባቢ የሚደረገውን ሰላም ሰልፍ መለከተ የታሰበውን ማለት ነው ከኛ ጋር አንድ እንግዳለን ሃሎ ተናስተልኝ ማልበል ራስን ብታስተውን ወይም ደግሞ ኮሚቴን ወይም ድርጅቱን
አውቄ ስለኔ እንሳይ ይባላል ለፓክት ፎርስ በተቋቋመ አሁን በተራኑ የሻማ ማብራት ላይ ፓክት ፎርስ ከተቋቋመ አንዱ እኔ ደግሞ ያው በግሌ ያው
ኦኬ ይሄ ታስክ ፎርስ መቼ ነው የተቋቋመው ለምንድን ነው የተቋቋመው
ታስክ ፎርስ የተቋቋመው ለዚህ ጉዳይ ተብሎ ነው
ለየትኛው ጉዳይ
አሁን በአፍተብነ ሻማ ማብራት ፕሮግራም ለመሳተፍ የተለያዩ ሰዎች የተቀናጁበት
ኦኬ
ኮሚቴ ነው
እምሻው ታስክ ፎርስ የምትሉት እንግዲህ ግብረ ኃይል ማለት ነው ብዙ ጊዜ በወያኔ ስልጣን ላይ ባለበት ጊዜ የተለያዩ ግብረ ኃይሎች ይቋቋሙ ነበር አንዳንድ ጥያቄዎችን ለመመለስ ህዝብ ለማስተባበር ወዘተ ይሄ ሻማ ማብራት ምንድነው አላማው ለምንድነው ሻማ የምታበሩት
ሻማ የምናበራበት አላማው መጀመሪያ አገራችን ላይ ሁላችንም የምናቀው ደረጃ አለ በተለያየ ክልሎች ኦሮሚያ ክልል የሞቱ የኛ ቤተሰብ የሆኑ ሰዎች አሉ እነሱን መንግስት ለነሱን በማሰብ ነው የምናበራው ሻማ የመጀመሪያ እና ያው በዛው ማስተካከል ደግሞ መንግስት አቅም እንዲኖረው እነዚህን የጥፋት ኃይሎች እንዲያይቀርብ የሚናስተላልፎ ነገር ይኖራል በሶስተኛ ደግሞ እንደ ኢትዮጵያ ደግሞ ሀገራችንን አባይ እንዲገደብ የአንድነታችንና መሰረታችን የሆነው እሱንም የበለጠ በደንብ ራስና አናውንስ የምናደርግበት አጋጣሚ ነው ማለት ነው
ኦኬ ኦኬ በአንድ ሳምንት ውስጥ ሁለት ነው በሁለት ሳምንት መሆኑ ነው በሚከተለው ሳምንት ካረጋችሁ ሁለት የኢትዮጵያኖች ሰላማዊ ሰልፍ ተደረገ ማለት ነው ሰላማዊ ሰልፍን በለው ሻማ ማብራቱም ኦልሞስት አንድ አላማ ነው ያለው እንደምሰማው ከሆነ አቶ ምሻው እንደነገርከኝ ከሆነ በሚከተለው የምታደርጉት ሰላማዊ ሰልፍም ያባይን ግድብ የኢትዮጵያን አንድነት የህዝቦቿን ነጻነትና ሰላማዊ ኑሮ መግፋት እኩልነት እንዲሁም ደግሞ ሻማ ማብራት የሚደረገው የተገደሉትን ለማሰብ ነው እስከ ገባይን ድረስ እነዚህ ናቸው ጥያቄዎቻችሁና መንግስት ዶክተር አብይ የሚመሩት መንግስት ተጠናክሮ አገሪቷን ለማፍረስ የሚታገሉ ጸረ ህዝብ ኃይሎችን በጥሞና ወይንም ደግሞ በትክክል እንዲቋቋም ጥያቄ ለማቅረብ ነው እንደዋል
ያቀየኛም እንትያ ነው ሌላው ምንድነው እነዚህ አካላቶች አንድ ያልተረዳነው ነገር አለኛ ኢትዮጵያውያን እና ሁልጊዜ ልዩነት እናያለን በተለያየ ሰላማዊ ሰልፍ ላይ ባለፈውም እንዳየነው ጀርመን ላይም አሜሪካን ላይም ተደርጓል ያው እንደዚህ አንዳንዴ ያልተገባቸው ሰዎች ሁሉ የታሰሩበት አጋጣሚ አለ እነዚህን ሰዎች መንግስት በሚጠይቃቸው በሰርፍ ወንጀል ሊጠየቁ ይችላሉ ግን አንዳንዴ ሌሎችን የሚያዛምድና ሌሎችን ማባያ ሊጠቀምባቸው የሚችላቸው ሰዎች በደንብ ቢመረምር እና እነዚህ ኦሮሚያ ክልልን የማይወክሉ ለምሳሌ ጃዋር እነዚህ ኦሮሚያ ማለት እስክንድር የኦሮሚያ ክልል የተፈጸመውን ግፍና መከራ ያቀነቀነ እንደዚህ እንዲፈጸም ጉልበት የሆነ ሰው አይደለም እና አንዳንዴ በልዩነት ውስጥ መሰባሰብና ሀሳባችንን የሚገልጽ ጉልበት ያለን ሰዎች መሆን አለብን። በሚደረገው ሰላማዊ ሰልፍ ላይ እኔ አብይን ደግፌ ልወጣ ይችላሉ። አብይን ደግፌ ስወጣ ደግሞ አንተ በግል እስክንድር ይፈታ ስትል አብይን እየኮነንከው ወይንም እያታነስከው አይደለም። አንድነታችን ሆነን እነዚህን የጥፋት ኃይሎች ለዶክተር አብይ ጉልበት እንሆነዋለን እንጂ አናሳጣውም ወይንም አናሳንሰውም። ብዙ ጊዜ የሚሰማቸው ነገሮች አሉ። አንተም ሰምተው ይሆናል በተለያዩ ሶሻል ሚዲያ ላይ የእስክንድርን ነገር አታንሱ ምናምን ይባላል። በጣም የሚያሳፍር ነገር ነው። እስክንድርን በዛ ደረጃ ማየት ፈራው ስትጥሎ ነው ምንድነው? እኔ ምንም ፖለቲካ ደጋፊ አይደለሁም ታይታል። እኔ ምንም እኔ አሁን እንደ ኢትዮጵያዊ ነኝ አክቲቪስት ነኝ ሶሻል ሚዲያ ላይ። በተረፈ ግን አሁን እስክንድርን በዛ ደረጃ ማየት ፈራው ስትጥሎ ብዬ ነው ማስተው እንደ ግለሰብ። ለምን ብትለኝ እነዛ የሰሩት ወንጀልን እዚህ ጋር ማጣፋት በራሱ ስርዓቱ ወይንም አገር የሚመራው መንግስት የተሳሳተ ይመስለኛል። ያንን ስህተት እንዲያይም የምናደርግበት አጋጣሚ ነው። ሌሎቹንም ደግሞ እነዚህ እሱ ዶክተር አብይ በስልጣን ላይ በአመራር ላይ ያስቀመጣቸው ሰዎች እነዚህ ንጹሃን ህዝቦች ሬሳቸው በሞተር ሲጎተት ታርደው ሲሰቀሉ የነበሩ በአመራር ደረጃ ላይ ያሉ በኦሮሚያ ክልል እነሱን እንዲፈትሽ ነው ራሱን እንዲመረምር ነው እኛ አቅም የምንሆነው እንጂ ይህንን የከረረና የሚያቃባ ባህል ጨፍረን ማሳለፍ በስፋት ነው የምለው። የምትጨፍርበት የምትችልበት አጋጣሚ አይደለም። የተደረገው ነገር ያሳዝናል። ያን የሚያሳዝን ስሜት የምንግ ጉልበት የምንሆነው ለዶክተር አብይ እነዚህ ሰዎች መርምሮ ጀርባህን አብረው ያሉት እነማን ናቸው እነዚህ ሰዎች ለይ ብለን የምናሰማው ድምጽ ነው እንጂ በፍጹም ኢትዮጵያዊነትን የሚያሳንስ ነገር አይደለም። እነዛ ሰዎች አሳንስ ማለት እኛ አሳንስ ማለት በዛ ደረጃ ሊታይ አይገባም። የኛን ሀሳብ ሁሉም ሰው ሊደግፈው ይገባል። አሁን ዛሬ ላይ ወጡ ወይ ትናንትና ላይ ሰልፍ የወጡ ሰዎች የኛን ሀሳብ መደገፍ አለባቸው ብዬ አምናለሁ እንደ ሰው ማለት ነው። እና ይሄን ነገር ነው እኛ ይዘን የተነሳ።
በጣም ጥሩ። እንግዲህ ባጭሩ እምሻው እንደምትለው የገባኝን ከተሳሳትኩ አርመኝ የገባኝ ዶክተር አብይን ምክር መስጠት እንደ ህዝብ ምክር መስጠት ተሳስቷል የሚለውን እንዲያርም ምክር መስጠት ዶክተር አብይን መቃወም አይደለም። ስለዚህ ኃይላችን እንዳይበታተን በስተት መስሎ የሚታየንን እንደ ምክር ማቅረብ አለብን ነው የምትለው እንጂ ዶክተር አብይን መቃወም አይደለም እንደገባኝ። በጣም ጥሩ። እንግዲህ ቀኑ መቼ ነው? በስንት ሰዓት ነው? እነዚህ ነገሮች
እንግዲህ ያው ለፖሊስ አስገብተናል ሲመልስ እየጠበቅን ነው። ቢሆን ያው ቀዳሚና ሁሉ ቢሆን ደስ ይለናል። ካልሆነ ደግሞ ያው እነሱ የሚሰጡን ነው።
ታዲያ ሰው እንዴት ያውቃል?
አይ እናሳውቃለን።
በምንድነው የምታሳውቁት?
እየጠበቅን ነው መልስ አልመጣም።
ህዝቡን በምንድነው የምታሳውቁት? እናንተ ስታውቁ ህዝቡን
ግሩፕ አለን። ሁለተኛ ደግሞ ያው እንዲሁ ስለምንኖር በተለያየ ቫይበር ላይ ፍላየርም በፌስቡክም አናውንስ እናደርጋለን። በደንብ ተዘጋጅተንበታል። ኦልሞስት እየሰራን ያለ ነው ማስታወቂያውን ስራ።
በጣም ጥሩ። መልካም እድል እንመኛለን።
እሺ፣ አመሰግናለሁ።
መልካም
ጋብራችሁልኝ።
አሜን።
አድማጮቻችን አሁን ከዚህ በመከተል ደግሞ የዛሬው ዋና እንግዳችን
ከኛ ጋር ውይይት ያደርጋሉ። የዛሬው ዋና እንግዳችን አቶ ተስፋዬ ይታይህ ይባላሉ። በስካንዲኔቪያ የኢትዮጵያ ሚስዮን ምክትል መሪ ናቸው። ከሳቸው ጋር ውይይት እናደርጋው ሰሞኑን አገራችን ውስጥ በተፈጠረው ግርግርና የሰው ልጆች በአሰቃቂ ሁኔታ ጭፍጨፋ ምክንያት ለደረሰው የህይወት መጥፋትና የንብረት መውደም በተመለከተና እንዲሁም የአርቲስት አጫሉን ሁኔታ ይሄ ጭፍጨፋና ግድያ ዘረፋ የተደረገው የአርቲስት አጫሉን ከዚህ ዓለም በሞት በወንጀለኞች በተደረገበት ጥቃት ከህይወቱ ማለፍ በመሆኑ እነዚህና ሌሎች ነገሮች ከሳቾ ጋር ውይይት እናደርጋለን። ጠናስትልኝ አቶ ተስፋዬ ይታይህ።
ተናስተኛ ተዋም አይደለምናል።
እጅግ በጣም እናመሰግናለን መልካም ፈቃዶ ሆኖ ከኛ ጋር ውይይት ለማድረግ። እንግዲህ ለአድማጮቻችን ክሊር ለማድረግ በቅድሚያ የኢትዮጵያ ድምጽ ሬዲዮ የሚፈልገው አንድ ነገር አለ። እጅግ በጣም እናመሰግናለን ኤምባሲው ለዚህ ለኢንተርቪው ተባባሪ በመሆኑ። ከዛ ቀደም ብሎ ግን በቅድሚያ ኤምባሲውን ሐሙስ ለታ አነጋግረን ክቡር አምባሳደር ድሪባ ኩማ እንዲቀርቡ ጠይቀን ነበር። እሳቸውም መልካም ፈቃዳቸውን ገልጸውልን ጥያቄዎቹን ላኩ ብለውን እሺ ብለን ልከን አርብ ለታ ፖዚቲቭ መልስ ሰጥቶን ነበር። ግን ቅዳሜ ለታ በጧት ተደውሎ አስቸኳይ ጉዳይ ስለደረሳቸው ሊቀርቡ አልቻሉም ብለውናል። ወደፊት እንግዲህ ተስፋ እናረጋለን ከእሳቸው ጋርም ሰፋ ያለ ውይይት እናረጋለን ብለን ተስፋ እናረጋለን። እርሶን እጅግ በጣም አመሰግናለሁ አቶ ተስፋዬ። እስቲ ውይይታችን ለመጀመር ያህል አሁን ያለውን ቀውስ ለማረጋጋት መንግስት የሚወስዳቸው እርምጃዎች ምንድናቸው አቶ ተስፋዬ?
አመሰግናለሁ። በቅድሚያ በአገራችን በተለየ ድምጻዊ ሀጫሉ ሁንዴሳን ሞት ተከትሎ በአርቲስቱ ሞትና ያን ተከትሎ ደግሞ በ ህይወትና በንብረት ላይ በደረሰው ከፍተኛ ውድመት በራሴም በኤምባሲያችንም ስም የተሰማኝን ሀዘን ለመግለጽ ወዳለሁ። እንግዲህ ቀውስ ተከስቷል በሀገራችን። ስለዚህን ቀውሱን ለማርገብ መደረግ ያለበት የመጀመሪያው ስራ ህግና ስርዓትን ወይም የህግ የበላይነትን ማስከበር ነው። በወንጀሉ ተባባሪ የነበሩ ፈጻሚ የነበሩ አቀናባሪና አቃጅ የነበሩ አካላትን ይዞ ለህግ ማቅረብና በዓለም አቀፍ ህግም በሚፈቅደው መሰረትና በአገራችንም ባለው ህግ መሰረት ሰብአዊና መብታቸው ተከብሮ እንደፈጸሙት ጥፋት እንደሰሩት ወንጀል እነዚህ በዚህ ጉዳይ ላይ ተጠርጥረው ያሉ ሰዎች ለህግ እንዲቀርቡ ማድረግ ነው። አንደኛው ስራ እንግዲህ የህግ የበላይነትን ማስከበር፣ የጸጥታ ኃይሉ የህብረተሰቡን ጸጥታ መጠበቅ፣ ህብረተሰቡ ደግሞ ስለተፈጠረው ችግር እንዲያውቅ ግንዛቤ እንዲኖረው እና በሂደት ደህንነት እየተሰማው እንዲሄድ ማድረግ፣ በዚህ ግጭት በዚህ ችግር ምክንያት የወደሙ ንብረቶችን መልሶ ንብረታቸው ወደመባቸው ሰዎችም እንዲገነባ ማድረግ፣ በአጠቃላይ እንዲህ አይነት ችግሮች መልሰው በሀገራችን እንዳይከሰቱ የሚያደርግ ህጋዊ ፖለቲካዊ ስራዎችን መስራት ነው ዋናው የሚሆነው። ስለዚህ ይሄ ክስተቱ ከተከሰተ ወዲህ ጀምሮ እየተከናወነ ያለው ስራ በሀገራችን የሚመስላል። ይሄ ተጠናክሮ የሚቀጥል ነው የሚሆነው። በሀገራችን ሰላምና መረጋጋት መፈጠር መቻል አለበት። የህዝብ ደህንነት መጠበቅ መቻል አለበት። የህዝብ ሀብትና ንብረት፣ የመንግስት ሀብትና ንብረት ከማንም ጥቃት መጠበቅ አለበት። ከሁሉም በላይ የህግ የበላይነት መከበር አለበት። የመንግስት ግዴታ ነው የህግ የበላይነት ማስከበር፣ የዜጎችን ደህንነት መጠበቅ። ስለዚህ እና ኃላፊነቱን አጠናክሮ እንደሚወጣ መንግስትም ያረጋገጠና ተግባራዊ እንቅስቃሴ እያደረገ ስለሆነ በዚህ ሁኔታ የሚቀጥል ይሆናል ማለት ነው።
አቶ ተስፋዬ ያሉት ማለፊያ ቆንጆ እኛም እስከዛሬ ስንጮህበት የነበረው የህግ የበላይነት ይከበር የህዝብ ሰላም ይከበር እያልን ነበር። ብዙ ኢትዮጵያውያን በአብዛኛው ኢትዮጵያዊ ትልቁ ችግሩ ይሄ ነበር። ምልክቶች ይታዩ ነበር። አቶ ተስፋዬ በተደጋጋሚ ሰዎች ይገደሉ ነበር፣ ሰዎች ይፈናቀሉ ነበር። እነዚህ ለህግ የበላይነት አለመከበሩን የሚያሳዩ ምልክቶች ይታዩ ነበር። በተደጋጋሚ ብዙ ህይወት አልፏል። ያንን ምልክት ማየት አቅቶን ነው? ለምንድን ነው እስከዛሬ እንዲህ አይነት እርምጃ መወሰድ ያልቻለው?
አዎ እንግዲህ ሀገራችን በለውጥ ሂደት ላይ ነው ነበረች። ይሄ ለውጥ ከመምጣቱ በፊት በሀገራችን ትንሽ የዲሞክራሲ ምህዳሩ የተጣበበበት ሰዎች በሚይዙት የፖለቲካ አስተሳሰብ ጭምር ለጉዳት የሚዳረጉበት ብዙ የፖለቲካ ድርጅቶች በውጭ ሀገር በስደት የሚኖሩበት አንዳንዶቹ የትጥቅ ትግል አውጀው አንዳንድ ሙከራ የሚያደርጉት ሌሎችም የትጥቅ ባይኖራቸውም ያው ሀገር ቤት መንቀሳቀስ ስላልቻሉ አንድ ሶስት የፖለቲካ ድርጅቶች እንደምናስታውሰው ሽብርተኛ ድርጅት ተብለው ተፈርጀው የነበሩበት በአጠቃላይ የሀሳብ በነጻ የመግለጽ የመደራጀት መብቶች የመሳሰሉ ሁሉ ታፍነው እንደነበር እናስታውሳለን። ብዙ የዲሞክራሲ ታሪክ ያላት አይደለችም ሀገራችን። ያው ብዙ ጊዜ የሚታወቀው ያው የአምባገነንነት ያፈና ስርዓት እንደነበረ ነው። ስለዚህ ለውጥ ሲመጣ የተወሰዱት እርምጃዎች እናስታውሳለን። በውጭ የነበሩ የፖለቲካ ድርጅቶች ሚዲያ ከፍተው የነበረውን ፍርሃት ይቃወሙ የነበሩ ሚዲያዎች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች የመሳሰሉት ወደ አገር ቤት ያፈጥሎባቸው የነበረ የህግ እገዳ ሁሉ ተነስቶላቸው በነጻነት እንዲንቀሳቀሱ ነው የነበሩ የተደረገው። የፖለቲካ ምህዳሩ እንዲሰፋ የተደረገው ስለዚህ ማንም ሰው በፖለቲካ ውስጥ መሳተፍ ይችላል ያለ መደራጀት፣ ሀሳቡን መግለጽ የመሳሰሉትን ማድረግ መብቶች የተከበሩበት ሁኔታ ነው ያለው ማለት ነው። ስለዚህ መንግስት በቀና ልቦና ይሄ ተዘግቶ የነበረው ለዘመናት ሲከፈት ምንም እንኳ አንዳንድ ደስ የማይሉ ነገሮች ሊከሰቱ ቢችሉም ይሄንን በትዕግስት ዲሞክራሲን ተለማምደን ያልቆየን ህዝቦች ስለሆን ሀገር ስለሆን ይሄንን መለማመድ አለብን በሚል መንግስት ትንሽ ትዕግስቱን በከፍተኛ ደረጃ እንትን አድርጎ ቆይቷል ማለት ነው። ይሄ እንግዲህ በለውጡ የማይደሰቱ ወይም በአጭር ጊዜ ወደ ስልጣን መውጣት ለሚፈልጉ ኃይሎች የልብ ልብ የሰጠበትና አሁን ለሀገራችን ላጋጠማት አሳዛኝ ችግር አይተነው በታሪካችን ማናውቀው አይነት ሁኔታ ተከስቷል ማለት ነው። ስለዚህ የመንግስት ሳቢ የነበረው ያው የኛ መንግስታት የሚታወቁት መንግስት ትንሽ ፈርጠም ብሎ በሆነ ባልሆነው ማሰር እና የተለያዩ ተጽዕኖዎችን ማድረግ እነዚህ አይነት ሁኔታዎች ነው የነበሩና ከዚህ አውድ ወደዚህኛው ወደ ሀሳብ በነጻ ወደ መግለጽ በነጻ የመደራጀት ይሄ ፒስፉል ፖለቲካል ዲስፐንሴሽን የምንለው የፖለቲካ ሀሳብን የማራመድ እና ስልጣን ደግሞ የመንግስት ስልጣን የሚያዘው በምርጫ ተወዳድሮ ስለሆነ ህዝቡ ይሁን ያለው ስለሆነ ይሄ ምህዳር ሰፊ መሆን አለበት በሚል የተከፈተ እንትን አለ። ግን ይሄንን ሁሉም በቀናነት አልወሰደውም እንዳየ ነው። ስለዚህ መገዳደር ነው የመጣ፣ አንዳንድ ወንጀሎች መፈጸም ነው የመጣ። አሁን ፋይናሊ ደግሞ ያየ ነው አይነት በታሪካችን እንዳልኩት አይተነው ማናውቀው ጉዳት ደርሷል ማለት ነው። ስለዚህ ያነሳው ትክክለኛ ጥያቄ ነው። ግን የመንግስት እንትን የነበረው ይሄ ነው እና ሰዎችን በሂደት ከእንደዚህ አይነት አፍራሽ ድርጊታቸው ይታቀባሉ። ወደ ትክክለኛ የፖለቲካ ወደ ዲሞክራሲ ሀሳብን የመሸጥ ሀሳብን የመቀበል ጉዳይ ላይ ይገባሉ የሚል በትልቁ በመንግስት ደረጃ ታስቦ ነበር። ግን ደግሞ እንደዚህ በማፍረስ ሀገርን በመበጥበጥ እና ሀገርን ችግር ውስጥ መክተት ላይ አባዜ ውስጥ የገቡ ሰዎች ደግሞ ያው እንዲህ አይነት ሁኔታ ተከስቷል ማለት ነው። ለዚያ ነው ባለፈው መንግስትም አሁን በተደጋጋሚ በቅርቡ እንደምንሰማው የህግ ማስከበሩ ጉዳይ የመጀመሪያ ስራ አድርጎ በቁርጠኝነት የሚሄደው እና እንዳልከው ህዝቡ ቀደም ሲል እነዚህ ጥያቄዎች እነዚህ ምልክቶች ሲታዩ ያው ጥያቄ ያነሳ ነበር። በመንግስት በኩል የነበረው እሳቤ ግን ቀደም ሲል ለመግለጽ እንደሞከርኩት ስለነበረ ነው።
አቶ ተስፋዬ ለዚህ ረብሻ መፈጠርና የህዝብ ልቂትና የሀብት መውደም ተጠያቂው ማን ነው ብሎ መንግስት ያምናል? በግልጽ
በግልጽ እየተናገረ ነው መንግስት። በአንድ በኩል በአቋራጭ ስልጣን የመምጣት ፍላጎት ያላቸው ኃይሎች አሉ። በሌላ በኩል ደግሞ ቀደም ሲል ስልጣን አጥቻለሁ ወይም ከስልጣን ተገፍቻለሁ የሚል ኃይል አለ። እነዚህ ኃይሎች ያው ስልጣንን በህገ መንግስት በተቀመጠው መሰረት እንግዲህ በየጊዜው በሚካሄድ ምርጫ ፓርቲዎች ተወዳድረው አሸናፊው ፓርቲ ስልጣን የሚይዝበት ወይም ለማሸነፍ የሚያስችለው ወይም መንግስት መመስረት የሚያስችለው ድምጽ ያላገኘ ደግሞ ይመስለኛል ከሚለው ፓርቲ ጋር ተጣምሮ መንግስት የሚመሰረትበት ሁኔታ ነው ያለው። ስለዚህ በዚህ መንገድ ሲገባ የተለያዩ መንግስትን የመገዳደር አይነት ይሄ መሬት ላይ ተቀመጠው እንትን ያለመውሰድ ነው። በተለይ ይሄ አሁን በዓለም አቀፍ ደረጃ የተከሰተው በሽታ
ኮቪድ ቀጥሉ ኮቪድን ነው የሚሉት ቀጥሉ ይቀጥሉ ጌታ
ኮቪድ-19 ወይም ኮሮና መከሰት ምክንያት ያው የተወሰነው ውሳኔ እናስታውሳለን በምርጫ ለማካሄድ የማያስችለው መሆኑን ምርጫ ማከናወን ዋነኛ ስራው ምርጫውን መምራት ያለበት የብሔራዊ ምርጫ ቦርድ ጥያቄ አቀረበ። ያ በየደረጃው ውይይት ተካሄደበት መጨረሻ ላይ ይሄ በሽታ ያለ ያስቸኳይ ተው ይሄን በሽታ ለመቆጣጠር ያስቸኳይ ጊዜያዊ አስተዋጽኦ ባለበት ሁኔታ ሰፊ ህዝብ እንቅስቃሴ የሚጠይቀውን ምርጫ ለማካሄድ ስለማይቻል በሽታው በቁጥጥር ስር እስከሚውል ድረስ ምርጫውን ማዘግየት ይገባል የሚል ውሳኔ ተላለፈ። ከዚህ በኋላ እንግዲህ የተለያዩ አካላት የተለያዩ እንትኖች አድርገዋል ማለት ነው። አሁን ያየነው እንቅስቃሴ ከዚያ ጋር የሚያያዝ ነው ያለ ማለት ነው።
አቶ ተስፋዬ ላቋርጦትና አጭር ጥያቄ እንዶ ኤክስፕሊክትሊ መንግስት ኤክስፕሊክትሊ ማን ነው ይሄንን አደረሰ በኢትዮጵያ ህዝብ ላይ በመንግስትም ላይ በሀገሩቷም ላይ አደረሰ ብሎ ኤክስፕሊክትሊ ማን ነው እንትን የሚለው እንግዲህ ድርጅት መኖር አለበት ወይ ግለሰቦች
ኤክስፕሊሲትሊ ለማለት መንግስት ጠርጥሮ ነው የሚያቀርበው በወንጀሉ የተሳተፉ ሰዎችን ከነ ሞቲቫቸው ያንን በመረጃና በማስረጃ አቅርቦ በፍርድ ቤት ነው የሚያስወስነው።
የሚጠረጥራቸው እነማን ናቸው? የሚጠረጥራቸው መወሰንም አሁን ባለው መሰረት
አርቲስት ታጫሉ ግድያ የአንደኛ የሚጠረጥረው ኦነግ ሸኔ የተባለው ድርጅት ነው። ይሄ ድርጅት የተወሰነ የጦር ኃይል በጫካ አድርጎ ውጊያምና በህብረተሰብ ላይ የተለያዩ ችግሮች የሚያደርስ ነው። ነገር ግን እኛ ደምድመን አሁን እንዳሳየ ስፕሊፊትሊ እንትን ከማለታችን በፊት ይሄ የህግ ፕሮሰሱ ማለቅ መቻል አለበት። እኛ ብይን መስጠት ላይ ፍርድ ቤቱ እዛ ደረጃ ላይ ሳይደርስ ትክክልም ተገቢም ስለማይሆን ጥርጣሬዎች ነው። አሁን በህግ ቁጥጥር ስር ያሉት ተጠርጥረው ነው። ያንን በማስረጃ ማረጋገጥ እና ፍርድ ቤቱ ማስረጃውን አይቶ የሚሰጠው ውሳኔ ነው። ከዛ በኋላ ነው ሰዎቹ በዚህ ጉዳይ ላይ ጥፋተኛ ናቸው የማይደሉም ሊባል የሚችለው። አሁን ግን መንግስትም ጠርጥሬያቸዋለሁ ብሎ ያቀረበበት አለ። ገና የሚቀርቡ ለጊዜው ተደብቀው ያሉ ኖራሉ እነሱም ይቀርባሉ እና እንዳጠፉት ጥፋት እንደሚቀርብባቸው ማስረጃ ፍርድ ቤቱ የናመዛል ነው የሚወስነው ይሆናል ማለት ነው።
እንግባባለን አይ ቲንክ በዚህ ጥያቄ ላይ። የኔም ጥያቄ ማን ነው የሚጠረጥረው ነው እንጂ ማን ነው ብሎ ነው የሚፈርደው ሳይሆን ፍርድ ቤት ነው የሚፈርደው። የሚጠረጥረው እንግዲህ የኦኤልኤፍ ሸኖ ነው ያሉት ኦነግ ሸኔ ኦኬ። ምህዳር ማስፋት የሚለውን ቃል ብዙ ጊዜ ሰምተናል። በእንግዲህ እርሶም አሁን ሲናገሩ ምህዳሩን ለማስፋት በማለት በትዕግስት እቺ ትዕግስት ግን ብዙ ኢትዮጵያውያኖችን ህይወታቸውን አሳጥታለች። ይሄን ምህዳር ማስፋትና ዲሞክራሲን ኢትዮጵያ ውስጥ ማስፋት ወዘተ በአንድ በኩል አይተው በሌላ በኩል ደግሞ የጥላቻ ንግግርን የሚያደርጉ ኃይሎችና ግለሰቦችን እንዴት ያየዋል የኢትዮጵያ መንግስት? እንዴት ነው የሚያው? ምህዳር ለማስፋት ዲሞክራሲ እንድንማር እንዲጎለብት በአንድ በኩል፣ በሌላ በኩል ደግሞ ይሄ ተብሎ
ሰዎች ጥላቻ የትልልቅ ቱባ ቱባ ባለስልጣኖች በአደባባይ የጥላቻ ህዝብ ለህዝብ የሚያፋጅ ጥላቻ ወይም ወደዛ የሚያመራ ይናገራሉ ሰምተናል አለ ማስረዳው እንዴት ያየዋል መንግስት እንዲህ አይነቱን እንዴት አድርጎ ነው የሚያስማማው
ይሄ ጥሩ ጥያቄ ነው አቶ አህመድ የዲሞክራሲ ማስፋፋትን በዲሞክራሲ ውስጥ እንግዲህ አንዱ የመደራጀት መብት ነው ስለዚህ ሰው በፈለገው መንገድ ለፖለቲካም ሆነ ለሲቪክ ኦርጋናይዜሽንም ሆነ ለመስለው መደራጀት መብቱ ነው ህገ መንግስቱም አለ ይሄን ሞር ተግባራዊ ማድረግ ነው ሌላው ሐሳብን በነጻ መግለጽ ነው የዲሞክራሲ ምህዳር ማስፋት ማለት ስለዚህ በስልጣን ላይ ያለውን መንግስትና ፓርቲ ፖሊሲዎችን ልትኮንናቸው ልትነቅፋቸው በአማራጭ ደግሞ ይሄ የተሻለ ፖሊሲ ብሎ መመረጥ የዲሞክራሲ ማስፋት ነው ምርጫ በሚካሄድበት ጊዜ እኮ ከመንግስት አሁን ስልጣን ላይ ያያዘው ልክ እኔ በኢኮኖሚ በፖለቲካ በሶሻል በመሳሰሉት ያለይ ፖሊሲ የተሻለ ነውና እኔን ምረጡኝ ማለት ተገቢ ነው
ትክክለም ነው
ምክንያቱም ነፃ መሆን አለባቸው ስለዚህ ህጉ በሚፈቅደው መሰረት የሚተቹትን እየተቹ ለህዝብ ይጠቅማል የሚሉትን መረጃዎች ማቅረብ አለብኝ ይሄ ምህዳር ማስፋት ነው የዲሞክራሲ ዋነኛው ማዕዘን ድንጋይ ተብሎ የሚወሰድ ነው የጥላቻ ንግግር ይሄ ያለ አንድን ሰው ወይም አንድን ብሔር ወይም አንድን ሃይማኖት ጥቃት እንዲደርስበት የሚደረግ ቅስቀሳ ግን ከምህዳር ማስፋት ጋር በፍጹም የሚያገናኘው ነገር የለም በህገ መንግስቱ ሁሉም ህዝቦች ብሔረሰቦች ቋንቋዎች ሃይማኖቶች እኩል ናቸው እና መንግስት ደግሞ ለሁሉም እኩል ጥበቃ ያደርጋል የሚል ያለና ታርጌት ቢሆን ያ ካል እንዲጠቃ የሚያደርጉ ቅስቀሳዎች ግን የጥላቻ ንግግሮች ናቸው ህግም ወጥቶለታል በዛ መሰረት ነው የሚዳኘው ማለት ነውና ህዝብን የሚጎዳ አንድን ህዝብ የዚህ ብሔረሰብ ነው ተብሎ የዚህ ሃይማኖት ተከታይ ነው ተብሎ የዚህ አስተሳሰብ ተከታይ ነው ተብሎ ሐሳቡን በሐሳብ ነው እንድንሞገተው ጥቃት እንዲደርስበት የሚደረግ እንቅስቃሴ ሁሉ የጥላቻ ንግግር ነው ይሄ ደግሞ በየትኛውም ዲሞክራሲያዊ ሀገር ወይም በዲሞክራሲ ሐሳብ ውስጥም የሌለ ነው ዲሞክራሲ ማለት የተለያየ ሐሳብ የሐሳብ ገበያ ነው ሐሳብ ማቅረብ ነው የኔ ፖሊሲ በዚህኛው ይሄ ነው ካንተ የተሻለ ነው ብሎ መጨረሻ ላይ የሚወስነው ህዝቡ ነው መራጩ ህዝቡ የሚሰጠው ዳኛው ህዝቡ ነው የሚሆነው ማለት ነው ይሄ ጤናማ አካሄድ ነው ከዚህ ውጪ ግን ባንዱ የህብረተሰብ ክፍል ባንዱ የሃይማኖት ተከታይ ኢቭን ባንዱ ግለሰብ ላይ የሚደረግ በሱ ላይ ጥቃት እንዲደርስበት የሚያደርግ እንቅስቃሴ የጥላቻ ንግግር ነው ይሄ ደግሞ በሞራልም በህግም እንደ ፖለቲካም ትክክል አይደለምና ከዚህ አንፃር ነው መንግስት የሚገነዘበው
አቶ ተስፋዬ እጅግ በጣም አመሰግናለሁ አንድ ሁለት ጥያቄዎች አሉኝ አጭር ጊዜ ነች ያለችኝ እንግዲህ መልካም ፈቃድ ሆኖ ፈጠን ብሎ ይመልሱልኝና እቺኛው ነው የጀመርኳትን አጭር ጥያቄ ልጠይቅና ወደ ሁለቱ ጥያቄዎች ገባለሁ እንዳሉት ነው ቴዎሬቲካሊ ዲሞክራሲው እንደሱ ነው የሚለው ግን ኢትዮጵያ ውስጥ የጥላቻ ንግግር አልተደረገም በየተወሰኑ ብሔር ወይም ደግሞ ህዝቦች ወይም ሰዎች ላይ ጥቃት አልደረሰም ይሄ ሁሉ ተደርጓል ይሄንን እንዴት ነው ከመዳር ማስፋት ጋር ታዩት ያየው የነበረው እስከዛሬ ድረስ መንግስት ነው እኔ ጥያቄ ቴዎሬቲካሊ ልክ ነው ግን እንዴት ነበር የሚታየ ነበረው
ያ እንግዲህ መንግስት የመጀመሪያው አካባቢ የነበረው ወይም ከቀድሞም ኮለማክስ ሞክር ያለው ይሄ ተዘግቶ የነበረ ቤት ለረጅም ጊዜ በሚከፈትበት ጊዜ ያው ውስጡ አየሩ ታፍኖ ስለነበረ ፈረኑ ጥሩ አይሆንም ነው ስለዚህ የቆየ ግን ቤቱን ክፍት ስታደርገው ያው ታምቆ የነበረው አየር ስለሚወጣ አየርም ስለሚዘዋወር ያ ፈረን እየጠፋ ይሄዳል የሚል ነው መጀመሪያው የዲሞክራሲ ልምምዱም ስለሌለ ይሄ ቀድም ያለውን ሐሳብ በነፃ የመግለጽና ጥላቻ ለያይቶ ማያጥ ሁልጊዜም እንዳትናገር እንዳትነፍስ ተብሎ አሉባልታ ካልሆነ ሐሳብ በነፃ ወጥቶ የመግለጽ በአገራችን ያ ሁላችንም እናውቀው ስለነበረ እንትናል ነበር የመንግስት ይሄ እይታ ነው ስለዚህ ይሄ መጥፎ ንግግር የጥላቻ ንግግር ለዲሞክራሲው ለማይበጅ ጽሑፍ ሐሳብ የሚያመነጩ ሰዎች በሂደት ራሳቸውን ያረሙ ይሄዳሉ የሚል መንግስት በጅጉ በቀናነት ያስተባው ነበር ግን እንዳስተባው አይደለም አንዳንዶች ይሄን የተከፈተው ምህዳር የለረጅም ጊዜ ተዘግቶ የነበረውን ቤት ሲከፈት በህጉ መሰረት መጠቀም ህብረተሰቡን ወደሚጠቅም ሀገራችን ወደሚጠቅም ነገር ከመውሰድ ይልቅ እንዲህ ብናደርግኛ በአጭር ጊዜ ውስጥ ወደ ስልጣን ልንመጣ እንችላለን የሚል ሐሳብ በማድረግ ይሄን ምድል ትንሽ አፍላሽተውታልና ከዚህ አንጻር ነው ለማለት ነው።
ኦኬ እንግዲህ ምንድነው ተስፋ የምናረጋው መንግስት እስከዛሬ አይቶታል ይሄ በሆደ ሰፊነት መዳር በማስፋት በሚል ሰበብ ብዙ ወገኖች መጎዳታቸውን አይቶ ከእንግዲህ ወዲህ የህዝብን ሰላምና ጸጥታ ለመጠበቅ የሚወስዳቸው ምጆች ይከተላሉ ይሉኛል ባጭራ አማርኛ
ይከተላሉ ከዚህ ምንም አይነት አማራጭ የለም።
ቴንክ ዩ ጌታ ሁለት ጥያቄ ያለኝ የቀረኝ እንግዲህ እነዚህን የቀሩትን ጥያቄ ሁለቱን ጥያቄዎችን ባጭር ጊዜ ውስጥ እናያቸዋለን ተስፋ አደርጋለሁ። በአውሮፓና በአሜሪካ ሁን ትልቅ ድባብ የፍራት ድባብ እየደረሰ ነው። እነዚህ አሸባሪ የሚባሉ ኃይሎች በብዙም በማያውቁ ወጣቶች አማካኝነት አደጋ ያደረሱ ነው። ትናንት እርሶም በተገኙበት ሰላማዊ ሰልፍ ላይ ወጣቶች በዲሞክራሲ ሀገር መብት ያለውን ፍቃድ ያወጣውን ኃይል መተው ለመረበሽ ሞክረው ነበር ጥቂት ወጣቶች። ባሁን የሚደርሰኝ ኢንፎርሜሽን በኢንግላንድ በካልጋሪ በአሜሪካ ላዩ ቦታዎች በትሽጉጥ ሁሉ የተመቱ ኢትዮጵያኖች አሉ። የአንዳንድ ድርጅቶችን አርማ ያደረጉ አሸባሪዎች ይሄ ነገር እየበዛ ሊሄድ ይችላል። በዚህ ላይ የጥላቻ ንግግር የሚያደርጉ ጽሁፍ የሚያቀርቡ በማስ ሚዲያ ማለት ነው በሶሻል ሚዲያ የሚቀርቡ አንዳንድ ጽንፈኞች አሉ። ይሄንን አጠራ አድርገው በአገር ቤትም በውጭም ያላችሁ በተለይ የአገር ቤቱን እንሰማለን ውጭ ያላችሁት የሚሲዮን ተወካዮች የሀገሪቱ መንግስት ተወካዮች እንዴት አርጋችሁ ነው የምትቋቋሙት?
ጥሩ ጥያቄ ነው አቶ አህመድ። እኛ እንደ መንግስት ተወካይነታችን ለአለንበት መንግስት እነዚህ አይነት ክስተቶችን ለመንግስት እናሳውቃለን። ተገቢው ህግ አግርብጃም እንዲወሰድ ክትትል የሚደረግ ይሆናል ማለት ነው። ከዛ ባሻገር ግን የኤምባሲው ወይም የመንግስት ተወካዮች ብቻ የምናደርገው ስራ ሳይሆን አጠቃላይ እንደዚህ አይነት እኩይ ድርጊቶች ሁላችንም ተቃውመን ለመንግስት ለሀገሩ መንግስት የሀገሩ ህግ በሚፈቅደው መሰረት እነዚህ አካላት ህጋዊ እንዲሆኑ ትክክለኛ እንዲሆኑ በሌላው ላይ ጥቃትም ሆነ የጥላቻ እዚህ ተቀምጠው አሜሪካ አውሮፓ ሆኖ ሀገር ቤት ሰው ተጨራረስ ብሎ እንትን ማለት የአውሮፓም የአሜሪካም ሀገራት ህጎች አይፈቅዱም። ስለዚህ በህጋቸው መሰረት በራሳቸው ህግ መሰረት አንዳንዶቹ ዜግነት ሰጠዋቸው ነው እና እንዲህ አይነት ስራ የሚሰሩት አገራችንን አታበጣብጡ። ይሄ የጥላቻ ንግግር አንዱን ባንዱ ላይ ተነስ ማለት የብዙ ሀገሮች ህግ አይፈቅድምና በዚህ ላይ እኛም ብቻ ሳይሆን እናንተም እንደ ሚዲያ ሌላው የህብረተሰብ ክፍል የህግ እውቀት የያገሩ ህዝብ የህግ እውቀት ያላቸው በዚህ ላይ እንትን ብሎ መንቀሳቀስ ይገባልና እዚህ አካባቢ ሆን እንዳልከው አሜሪካንም ሀገር ለንደንም ተንስተው እዚህም አካባቢ የሚደረጉ እንትኖች በእጅጉ ልናወግዛቸው ማውገዝ ብቻ አይደለም በአገሩ ህግ በሚፈቅደው መሰረት ህጋዊ እርምጃ የአገሩ መንግስት እንዲወስድ ተጠናክረን መቀጠል አለብን። ቅድም እንዳልኩት እኛ እንደ ኤምባሲ ዲፕሎማት እንደ መንግስት ተወካይ ለሀገሩ መንግስት ሁኔታውን የማስረዳት የመከታተልና ህጋዊ እርምጃ የሚወሰድበት ሁኔታ አጠናክረን የምንቀጥል ይሆናል። እናንተ በርቱ ህብረተሰቡ ይበርታ ለማለት ነው።
አቶ ተስፋዬ በመጨረሻ ያለኝ ጥያቄ በግድያውና በረብሻው ምክንያት ህይወታቸውን ላጡ ጥረው ግረው ያፈሩትን ሀብት ለወደመባቸው ወገኖች በአጠቃላይ በዘርና በሃይማኖት ባተኮረ መልኩ አደጋ ደረሰባቸው ወገኖች በመንግስት በኩል ሊደረግ የታሰበ ተጨባጭ እርዳታ ነው አለ ወይ? በተለይ በስዊድን ኤምባሲ በኩል የታሰበ ነገር አለ ወይ? አጠራርገ ይመልሱልኝ ጌታዬ።
አመሰግናለሁ። ያው መንግስት ኦሬዲ እየወሰደ ያለውን ህዝቡን በማስተባበር በሚችለው ሁሉ ይሄ ሀብት ንብረታቸው የወደመባቸውን ሰዎች መልሶ ለማቋቋም ጥረት ያደርጋል። ከዛም ባሻገር በንግዱ ያሉት የንግዱን ህብረተሰብ እንዲደግፉ እርስ በርስ የመረዳዳትንም እነዚህን ፕላትፎርሞች በማመቻቸት ነው ያለው። ስለዚህ እኛም አሁን ወደፊት እነዚህ በዚህ አርቲስቱን ጨምሮ ሌሎች የህብረተሰብ ከሱ በኋላ ከእሱን ሞት ተከትሎ እንደዛ አይነት ዘግናኝ የሆነ አደጋ የደረሰባቸውም የሀገርም የሞራልም ግዴታ አለብን። ሁላችንን እነዚህን የመደገፍ እንቅስቃሴ ማድረግ ይኖርብናል። በቅርቡ ልናሳውቃችሁ እንችላለን። በመንግስት በሚሰጠን መመሪያ መሰረት ተባብረን የምንችለው ያህል አለንላችሁ ማለቱም አለኝታይነትን ማሳየቱም ራሱ ጥሩ ስለሆነ ያን ምናደርግ ይሆናል። ይሄ ደግሞ ቀና የሆነ ስራ ነው። በዚህ መሰረት ተባብረን እንሰራለን። ይሄን ለማለት ነው እንቀጥላለን ነው ማለት ነው።
አቶ ተስፋዬ ወደፊት በጋራ የተጎዱ ወገኖቻችንን ለመርዳት አብረን እንሰራለን ያሉ መሰለኝ ካልተሳሳትኩ ትክክል ነኝ?
ትክክል ነው።
አቶ ተስፋዬ ሰሞኑን የደረሱኝ እንትኑ መግለጫዎች አሉ ከኤምባሲ በኩል ይወጣ ምንድነው የሚለው ለአጫሉ እርዳታ በስካንዲኔቪያ የምትገኙ ኢትዮጵያኖች አሰባስቡ የሚል ባጭሩ አውጥታችኋል ወረቀት ትክክል ነኝ አይደለም?
ትክክል ነው።
ለምንድን ነው እንደዚህ ያደረጋችሁት? አጫሉ ብቻ ነው ኢትዮጵያ ውስጥ የሞተው? 230 ኢትዮጵያኖች ያለ በግፍ ተገድለው ሀብታቸው ለፍተው ጥረው ግረው ያፈሩት ሀብት ውሃ በልቶት እናንተ ግን ኤምባሲው ለአንድ አርቲስት በጣም ያሳዝናል እሱም ኢትዮጵያዊ ነው መረዳት አለበት ግን አንድን አርቲስት ለይታችሁ አውጣችሁ ኢትዮጵያዊ በስካንዲናቪያ ያለው ይሄንን እርዳ ብላችሁ ኦፊሻሊ ፔፐር ያወጣችሁበት ምክንያት ምንድነው?
ባጭሩ ምክንያቱ በአጋጣሚ አንድ አስተባባሪ ኮሚቴ ተቋቁሟል በአገር ቤት የአርቲስቱ እንደሚታወቀው አንዶር አካባቢ እድሜ ያላት ህፃን እና ሌሎች ሁለት ህፃናት በአጠቃላይ ሶስት ህፃናት ባለቤቱ ነው እንትን ያው ትቶ ነው የሞተው። በዛ የአስተባባሪ ኮሚቴው የላከው እንትን ነበር ለየሚሲዮኖች የእኛም ደርሶን ለአርቲስቱ ለልጆቹ ማሳደጊያ ምናምን የሚለው ነገር ስለደረሰ ያንን በአስቸኳይ እንትን ለማለት ነው ያ የወጣው።
ኢትዮጵያዊ ምን የሚል ይመስላችኋል እንደዚህ አይነት ነገር ሲገጥመው? ላንድ
ግላቄ ፈገውቶኛል ለኔም ጥያቄ ነው አባዱ ምን አደርገው ነው። ስለዚህ ቀድም እንዳልኩት አርቲስቱንም ሆነ ካርቲስቱ ሞት ጋር ተያይዞ ጉዳት የደረሰባቸውን ኢትዮጵያውያን ለመደገፍ ኤምባሲውም ህብረተሰቡን ጋር በመሆን የሚችለውን ያህል ቀድም ያሉ በገንዘብም በሞራልም በምንም የመደገፉን እንትን እንሰራለን ይላልኩ ነውና እንዲያው እንትኑ መነሻው ያ ስለሆነ ከላይ ይሄኛው ስለመጣ ባንጋጣሚ ያኛው ፖስት ስለተደረገ ነው እንጂ ሁሉንም ማጥፈን ሁሉም ከጎጂ ናቸው ሁሉም መረዳት ይገባቸዋል በዚህ እምነትና አስተሳሰብ ውስጥ ያለንና የተስተካክሎ በዛ መልኩ የሚደረግ መሆኑን እንዲያው በዚህ አጋጣሚ ለመግለጽ ነው።
ስለዚህ እርሶም እንደሌላው በአብዛኛው እየደወሉ ይጠይቁናል ይሄን ነገር አንሱልን ይያሉ ይሄ ጥያቄ ምንድነው? አኒማል ፋርምን አምሹር አንብበውታል ሁሉም እንስሳዎች እኩል ናቸው ግን የተወሰኑ እንስሳዎች ከሁሉ በላይ እኩል ናቸው ሚላለ እንደሱ አይመስልም ወይ ለኢትዮጵያ ይያሉ የሞቱ እንደ ኢንጂነር ስመኝ የመሰሉ ሰዎች እንኳን ስማቸው ማልጠቀሰም ችግራቸው እንኳን የቤተሰቦቻቸው የእናታቸው ችግር አሁንም ችግር ላይ ናቸው ያን ሳይጠቀስ አርቲስቱ ኢትዮጵያዊ ነው መሞቱ ያሳዝናል መረዳትም አለበት ግን አርቲስቱ የኢኮኖሚ እንኳን ችሎታ ያለው ነው 10 ሚሊዮን ከባንክ ተበድሮ የብረታብረት ፋብሪካ የከፈተ ነው እንዴት ኤምባሲያችን የኢትዮጵያ ኤምባሲ ላንድን ተናወጣ የሚለውን እርሶ በግሉ በሰው ሂዩማን በመሆኑ ትክክል ነው ብለ ያምናሉ? ያንን አንድ የሀገር ኤምባሲ ላንድ አርቲስት ላንድ ግለሰብ ብሎ መግለጫ ሲያወጣ ምን ይመስሎታል? ባጭሩ
አቶ አህመድ አንዱን ጥያቄ ደጋግመን ኮፍ ግዜ እኮ ብንጠይቀው ምንም ትርጉም የለው
ምን ይመልሳሉ? እርሶ ትክክል ነው ይላሉ?
ያለውት እኮ ሁሉም ተጎጂ ናቸው ሁሉም ተጠቂ ናቸው ሁሉንም በሰባዊነታችን ጭምር መርዳት አለብን።
ለምን አላወጣችሁትም ባንድ ላይ? የሁሉንም ለምን ባንድ ላይ አላወጣችሁትም ታዲያ?
ባንድ ላይ ያላወጣ ነው እኮ ቀደም ብዬ መንደስባታ አመት።
በጣም ጥሩ አቆማለሁ።
ኤምባሲው ሳይሆን ያልኩት
እሺ
ከዋናው ከይሄ
ከሀገር ቤት
ባሪ ኮሚቴ ተቋቁሞ ከሀገር ቤት ይሄ መረጃ ስመጣ በፍጥነት ወጣ ነው እንጂ ወዲያውኑ እኮ እኛም እኮ ሰዎች ነን አንደኛ ጭንቅላትም አለን እናስባለን ማገናዘቢያ ሁለተኛ ኢትዮጵያዊነታችን ይሰማናል ተጎጆችን ሁሉ ነው የምናየው አንድ ሰው አይደለም በዚህ በሐምሌ እኛ ሀገር አሁን ክረምት ነው ዝናብ ይዘንብበት ወቅት ነው በቤትህ ፈርሶብህ ልጆችን ይዘህ ሜዳ ላይ መውደቅ ይሄ እኮ ያንገበገበናል እና እንዴው ደጋግመን እንትብንለው አሁን ብዙም
ጥሩ ስተቱን ካመናችሁ ምንም ችግር የለብኝም። አንድ ሌላ የመጨረሻ ጥያቄ ካድማጭ መጣልኛለ መከላከያ ሚኒስቴር አለን ወይስ የለንም?
Okay.
ቢጠይቅና ቀድም ያላችሁት ነው ምዳር ማስፋር ዲሞክራሲ ሰው ቢጠይቅና ያን ችሎታ ያለው ሰው ደግሞ አይ ይሄ እንደዚህ ነው ብሎ ማሳወቁ እንደውም ተቃሚ ነው ባይነኝ አሁን ተናገሩ ኦፍ ኮርስ አለን መከላከያ ሚኒስቴር መከላከያ ሚኒስቴር ስላለንም ነው ብለው ተናገሩ ይሄንን እኛም እናውቃለን ግን አድማጩ ምናልባት በኔጌቲቭም ማስፈልጎ ሊሆን ይችላል በፖዚቲቭም ሊሆን ይችላል ግን መልሱን አገኘ ስለዚህ ለሁላችንም ነው ዊን ዊን ነው ማለት ነውና አቶ ተስፋዬ እጅግ በጣም አመሰግናለሁ ወደፊትም ደግሞ እንግዲህ ጥያቄዎች ሲኖሩን ወደ እናንተ ጋር እንመጣለን እናንተም ቅሬታ ሲኖራችሁ ወደኛ ጋር መምጣት በራችን ክፍት እንደሆነ በዚህ አጋጣሚ ልገልጽልዎት ወዳለሁ ጌታዬ
እኔም አቶ አህመድ በጣም አመሰግናለሁ ለዛሬ እንግዳችሁ ስላደረጋችሁኝ የኛም በር ክፍት ነው ሚዲያና ዲፕሎማሲው ያው ሁልጊዜ ተባብረው ነው የሚሰሩት እኛ ያለንን ሐሳብ የመሳሰሉት ነገሮች በእናንተ በሚዲያው አማካይነት ነው ለህዝቡ የሚደርሰው ያለና እንዲያውም አሁን እንደተጀመረው አሁን ጥያቄዎችም ካሉ ኮሌክት አድርጋችሁ በዚህ ላይ ምን ላትጡበት ብትሉንም ለማመለስ ዝግጁ ነን ለአሁኑ ግን ይሄን ፕሮግራም ስላዘጋጃችሁ ስለጋበዛችሁ እኔም ከልብ አመሰግናለሁ
እኛም እናመሰግናለን ጤና ይስጥልኝ ጌታዬ
ጤና ይስጥልኝ
አድማጮቻችን እንዲህ እንዲህ ይያልን የዛሬውን ፕሮግራማችንን አጠናቀናል። ሳምንት በተመሳሳይ ፕሮግራም ከሌሎች አዳዲስ እንግዶች ጋር እስከምንገናኝ ድረስ መልካም ሰንበት እንላችሁ። እኔ እና የሥራ ጓደኞቼ እናቸው ጠና ይስጥልኝ። መልካም ሳምንት ይሁንላችሁ።